በጌታ ስም አነባለሁ ከቁጥር 11 ጀምሮ ወገባችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት ፈጥናችሁም ትበሉታላችሁ እርሱ የእግዚአብሔር ፋሲካ ነው። እኔም በዚያ ሌሊት በግብጽ አገር አልፋለሁ። በግብጽም አገር ከሰው እስከ እንስሳ ድረስ በክሩን ሁሉ እገላለሁ። በግብጽም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየሁ ጊዜ አልፋለሁ። እንጸልይ። ሁሉንም የምትችል አምላካችን ሆይ ስለነበረን ጊዜ ሁሉ ስምህ ይባረክ። ጌታ ሆይ በዚህ ሰዓት በቃሉ ውስጥ ተናገረን። ጌታ ሆይ እኔ አልናገር አንተ ተናገር። እግዚአብሔር ሆይ ባክን የሚሰራውን ቃልህን ላክልን። ሰይፍ የሆነውን ቃልህን ላክልን። ነፍስና መንፈስ የሚለየውን ቃልህን ላክልኝ። ጌታ ሆይ መዶሻ የሆነውን ልባችን የደረቀውን ድንጋይ የሆነውን ልባችን የሚያቀልጠውን መዶሻ የሆነውን ቃልህን ላክልን። እግዚአብሔር ሆይ ባክን በዚህ ሰዓት ጌታ ሆይ ትሰራን ዘንድ ትተክለን ዘንድ ትነቅለን ዘንድ ደግሞ ጌታ ሆይ መስራት የምትፈልገውን ሁሉ በእኛ ሕይወት ውስጥ ሰራ ዘንድ እንለምንሃለን። ጌታ ሆይ በቃልና በሰው ጥበብ ጌታ ሆይ በቃልና በጥበብ ብልጫ እንዳልናገር ጠብቀኝ። እግዚአብሔር ሆይ መንፈስ ቅዱስ ይናገር። ጌታ ሆይ ስለዚህ ሁሉ ስምህ ይባረክ። ቀሪውን ጊዜ ለአንተ ሰጠን። በናዝሬቱ በኢየሱስ ክርስቶስ ስም አሜን። የዛሬው መልእክት እንግዲህ ትንሽ ሰፋ ያለ መልእክት ነው፣ ጠከር ያለ መልእክት ነው። ማለቴ ብዙ ነገር የሚያካትት ነው እና አርስቱን ምን ብየዋለሁ? የክርስቶስ የመስቀል ሞትና ትንሣኤ ብየዋለሁ። ያው ልመን በኋላ የራሱን አርስት ያወጣዋል እና ይህ ጊዜ እሱ አርስት የተሻለ ነው የሚሆነው። ጥሩ ነው እና በዚህ ላይ ነው በቃ እንዳካፍላችሁ በልቤ ያደረው። እና እስቲ አንደኛ ቆሮንቶስ ምዕራፍ 5 እና ወደ ቃሉ እንሄዳለን። አንደኛ ቆሮንቶስ ምዕራፍ 5 አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 መጨረሻ ላይ አነባዋለሁ። በጌታ ስም አነባዋለሁ። ፋሲካችን ክርስቶስ ታርዷልና ይላል። እንግዲህ ዘጸአት ምዕራፍ 12 ላይ ስለ ፋሲካ ነው ያነበብኩላችሁ። አሁን በአዲስ ኪዳን ደግሞ ፋሲካችን ክርስቶስ ታርዷልና ይላል። ይሄ እንግዲህ ዛሬ የምንማረው ትምህርት በጣም መሰረታዊ ነገር ነው እና ግን የምንተወው ደግሞ አይደለም። በጣም ቤዚክ የሆነ ነገር ነው። በቃ የክርስትና ሀሁ ማለት ነው፣ ኤቢሲ ማለት ነው። ግን የሚገርማችሁ ነገር አንዳንድ ጊዜዎቻችን ምን እንሆናለን? የክርስትና መጀመሪያ የሆነውን ነገር ጥለን ወደ ሌላ ብዙ ነገር እንሄዳለን እና መሰረታዊ ነገር ግን ስንጥል ብዙ ነገር ይበላሻል። ይሄ ትምህርት መሰረታዊ ቢሆንም የክርስቶስ መስቀልና ሞትና ትንሣኤ መሰረታዊ ቢሆን እሱ ተምረነው አይማልቅ ትምህርት ነው። በህይወት ዘመናችን ሁሉ የምንማረው እና እኔ በእግዚአብሔር ቤት ይኸው ብዙ ዓመት ኖሬ አሁንም እንደ አዲስ የምማረው እና መሰረታዊ ነገር ትተን ወደ ሌላ ስንሄድ ባዶነት ይመጣል። አያችሁ? እና በትምህርት እንኳን በዚህ በሴኩላሩ ዓለም በትምህርት እንኳን ያው ኤቢሲ እንማራለን አለ፣ ከዛ ቋንቋ እንማራለን፣ አሁንም እንደምናራለን በሀገራችን፣ ከዛ ኋላ ሌላ ትምህርት ስንማር ኤቢሲውን ረሳዋለን እንዴ? አያስፈልገንም። አይ እኛ ማንበብም አያስፈልገንም። ምንማረው ባዮሎጂ ነው፣ ፋርማሲ ነው፣ ሌላ እና ምን አለ? ዝም ብላችሁ ሳላነብ ዝም ብላችሁ ሌክቸሩን ብቻ እየሰማው ልኑር አንልም አይደል እንዴ? ያንን ይዘን ነው የምንቀጥለው አይደል? ክርስትናም እንደዚህ ይሄንን ይዘን የምንቀጥለው። አንዳንድ ቻችን እንደዚህ ነው የሆነው። በቃ መሰረታዊን ትተን ወደ ሌላ ስንሄድ መሰረታዊን ስላጣን ብዙ እንድንቆዳለን። ሌሎች ደግሞ ምን እንሆናለን? መሰረታዊን ትምህርት ብቻ ተምረን ከዛ አናልፍ። ከአመት አመት እዛው ነው። አንድ ልጆቻችን አንደኛ ክፍል ቢሆኑ ከኤቢ ያገኙ 100% አገኘው ሲሏችሁ ጥሩ ትላችሁ። በአመቱም እንደዛው 100% ሃን ኤ ያገኙ ቢመጡ ግን በየአመቱ ዘ ሴም ግሬድ ኮን ምንድነው ጉድ ነው ምንድነው እንዴ? 3 አመት 4 አመት ሁሌ እዛው ናችሁ። ጥሩ ነው ጥሩ ውጤት ማግኘታችሁ እንዳለን ግን ማለፍ አለባችሁ እንዳለንና እንደዚሁ አንዳንዶቻችን በዛው ላይ እንቀራለን፣ አንዳንዶቻችን ደግሞ ያንን ትተን ይላል። ግን ይሄንን ይዘን ማደግ ያለብን ህይወት ነው ክርስትና። ይሄን እንግዲህ እንደ ትራዳክሽን ብዬ ምንድነው ዛሬ ለና የፈለኩት እንዳልኳችሁ ክርስቶስ በመስቀል ላይ የሞተው እና የተነሳው ለምንድነው? ምንድነው ትምርቱ? ለምን ይሄ አስፈልገ? ያው ሁላችሁ እንደምታውቁ ሁላችንም ኃጢአተኞች ስለሆነን ለኃጢአታችን ሞቶልናል። እንግዲህ በቲዮሎጂ በጣም ብዙ ነገር ነው የሚናገሩ። እኔ ቲዮሎጂ አልተማርኩም፣ ትንሽ ባለቤቴ ነች የተማረችው እንጂ አልተማርኩም። ግን የተማሩ ሰዎች ብዙ ብዙ ትልልቅ ቃላቶች ይጠቀማሉ። አቶንመንት ይላሉ፣ ሪደምፕሽን ይላሉ። በጣም ትልልቅ በአማርኛውም ስትናገሩት ከትልቅ እንትን ነው። የኃጢአት ስርየት፣ ጽድቅ እየተባለ ይሄዳል። ሳብስቲቱሽን፣ አይደንቲፊኬሽን ብዙ ነገሮች አሉ። እና ይህንን በቀላሉ ግን በእኛ ህይወት ዛሬ ምንድን ነው ትምህርቱ ብዬ እንድናየው የፈለግኩት። ዝም ብለን በትምህርቱ ብንማረው ልክ ቴዎሎጂ ትምህርት ቤት ተምረው ሰዎች ሲወጡ ጌታን ብዙዎቹ ደክመው ወይ ጌታን ትተው ነው የሚወጡት። ለምንድን ነው ትምህርት ብቻ የሆነ ይቀራል። አፕላይ እግዚአብሔር እንደዚህ አረገ፣ አቶንመንትን አወቅኩኝ፣ የዚህን ቴዎሎጂ አወቅኩ፣ ግን ምንድን ነው ፕራክቲካል አፕሊኬሽን የለም። እና ዛሬ በተለይ ይሄ ሰፊ ትምህርት ስለሆነ ግን ፕራክቲካል አፕሊኬሽን እንድናየው ነው የምንፈልገው። እና እንዳልኳችሁ አዳምና ሔዋን በገነት ኃጢአት ካደረጉ በኋላ ሰው ከእግዚአብሔር ጋር ተለየ አይደል? ስለዚህ ምን ሆነ? እግዚአብሔር በመጀመሪያ ምን ይላል? ኃጢአትን ሰራችሁ ይለናል። ሁለተኛ ምን? አእምሯችን ህሊናችን ኃጢአትን ሰርታል ብሎ ይከሰናል። ሶስተኛ ሰይጣን ደግሞ ኃጢአትን ሰራችሁ ብሎ በእግዚአብሔር ፊት ይከሰናል፣ በውስጣችን ይከሰናል። አያችሁ? ስለዚህ የክርስቶስ ሞትና ትንሣኤ ወይም የእሱ ደም መፍሰስ ይህን ሁሉ ነገር መልስ የሚሰጠው ካልሆነ እንዴት ይሆናል? እና ለዚህ ሁሉ መልስ እንዲሆን ግን መጀመሪያ ግን እንዳልኳችሁ እግዚአብሔር ነው ምንም ያለው በድላችኋል የሚለው። ከዚህ ስለበደሉ አዳምና ሔዋን ከገነት ሲያስወጣቸው ምንድን ነው? ሰውና እግዚአብሔር ተለያየ። በሰውና በእግዚአብሔር መሀል የነበረው ኅብረት ቆመ። ስለዚህ ከዛ በኋላ ምን ሆነ? ሰው ከእግዚአብሔር ጋር መገናኘት አቆመ። በራሱ መንገድ መሄድ ጀመረ። በእግዚአብሔር ላይ ታምኖ መኖር ቆመ እና እግዚአብሔርን ሊያገኘው አልቻለም። ስለዚህ ጌታ የመጣውና ደሙን የፈሰሰው ምን ሊያደርግ ነው? ሊያስታርቅ ነው። ይህንን ታውቃላችሁ አይደል? እና የሚገርማችሁ ይሄ በተለይ የኃጢአት ስርየት በሚለው ነገር አሁን አየነው ዘጸአት ውስጥ ምን እንደሆነ ታውቃላችሁ። እንግዲህ ያ ምሳሌ ነው። ክርስቶስ ፋሲካችን ታርዷልና፣ ግን ከዛ በፊት ከስንት ሺህ ዓመት በፊት ምን ሆነ? ከእስራኤል ከግብፅ ምድር እስራኖች ሲወጡ እንዴት እንደ ደም ቀብተው እንደወጡ አይታችኋል። ምን አደረጉ? ለእያንዳንዱ ቤት አንዳንድ በግ እንደ ቤተሰቡ ብዛት አንዳንድ በግ ወስዳችሁ ሰውታችሁ ምን አድርጉ? በውጭው በር በጉበኑና መቃኑ ላይ ቀቡት። ከዛ ዝጉና ያንን ያረዳችሁትን ስጋ ምን ብሉት እዚህ። ከዛ የሞት መልአክ ሲመጣ ወይም እኔ ስመጣ ካየሁ ደሙን አልፋችኋለሁ። ፓስኦቨር የሚባለው ይሄ ነው። ፋሲካ ማለት ይሄ ነው። ፓስኦቨር አልፋለሁ፣ ደሙን ባየሁ ቁጥር እያለፍኩ ሄዳለሁ። ካላየሁ ግን ገብቼ በኩሩን እገላለሁ። እንደዚህ ደሙን ከውጭ አደረጉት። አይገርማችሁ? የሚጠቀሙት ማለት ነው ቤት ውስጥ ያሉ ሰዎች ናቸው። ደሙ ያለው የት ነው? ውጪ ነው። ለምን እንደሆነ ታውቃላችሁ? የሚቀርበው ለእግዚአብሔር ነው እንጂ ለእኛ አይደለም። ይሄ በጣም ኢምፖርታንት ነው። ደሙ የቀረበው ለእግዚአብሔር ነው ለእኛ አይደለም። ለምንድን ነው እንዴ? ለእኛ ነው እንላለን። ኖ፣ እግዚአብሔር ነው ጻድቅ ስለሆነ ቅዱስ አምላክ ስለሆነ ደም ካልቀረበልኝ ኃጢአተኛ ከሆነ ሰው ጋር አልገናኝም ነው የሚለው። የግድ ይቅረብልኝ እፈልጋለሁ። ምክንያቱም በደም ውስጥ ህይወት አለ እና ህይወት ያለው ደም ካልፈሰሰ ከአለቅረብ አልችልም። ጽድቄ ነው ይችላል እኮ እግዚአብሔር ይችላል፣ ግን የእኛን ኃጢአት ግድ የለም። አይ ግድ የላቸው ይቀርባቸዋል፣ ኦቨርሉክ ላድርግ ብሎ አላረገም። ደም ሳይ ነው የማልፋቸዋል። ስለዚህ ደሙ መጀመሪያ የቀረበው እንደዛ። ዘሌዋውያን ምዕራፍ 16 ላይ ብትሄዱ የስርየት ቀን ይባላል በብሉይ ኪዳን። ደሆልዴ በአመት አንዴ የሚከበር ነው። ደሆልዴ ብዙ ነገር ሲያደርጉ ነው የምታዩት። ሁለት ፍየል ይመጣል ለህዝቡ፣ አንድ ደግሞ በግ ወይፈን ይመጣል። ወይፈኑ ለሊቀ ካህኑ የሚቀርብ መስዋዕት ነው። ከፍየሉ ደግሞ አንደኛው ለህዝቡ የሚቀርብ ነው፣ አንደኛው የሚለቀቅ ነው። ከዛ እሱን ያርዳሉ። ከታረደ በኋላ ሊቀ ካህኑ ልብሱን ያወልቃል፣ ይታጠባል፣ ሌላ አዲስ ልብስ ይለብሳል። ወደ መገናኛው ድንኳን ወደ ቅድስትና ቅድስተ ቅዱሳን ይገባል። ከዛ በስርየቱ መክደኛ ላይ ለራሱ ሰባት ጊዜ ይረጫል በይሰው በእግዚአብሔር ፊት እጣን ይዞ ገብቶ እንዳይታይ በደምና ካልሆነ እግዚአብሔር ካየኝ ይሞታል ማንም ያየኝ ስላለ በስርየት መክደኛ ላይ እግዚአብሔር ስላለ ምን ያደርጋል? እጣኑ ይዞ እጣኑ ካወደ በኋላ ሽፍንፍን ሲል ሰባት ጊዜ ረጭና ይመጣል ለራሱና ለቤተሰቡ ኃጢአት። ከዛ ይመለስና እንደገናው ለህዝቡ ኃጢአት ሰባት ጊዜ ረጭቶ ይወጣል። ከዛ ኋላ የቀረውን ስጋ ሁሉ ከውጭ አውጥቶ ያቃጥሉታል። ከዛ እንደገና ከወጣ በኋላ ልብሱን እንደገና አውልቆ ታጥቦ ሌላ ልብስ ለብሶ ይወጣል። ይሄ ሆል ዴይ የሚፈጭም በአመት አንድ ጊዜ እና ይህ ሁሉ ሲሆን ምን ይላል? በየቀኑ ካህናቶች ሊቀ ካህኑ አለ፣ ካህናቶች ቅድስት ውስጥ እየገበሉ ያገለግላሉ። በዚያን ቀን ግን ከሊቀ ካህኑ በስተቀር ማንም ሰው የት አይግባ፣ ቅድስቱም ቅድስተ ቅዱሳን መገናኛው ድንኳን ውስጥ አይግባ፣ ሊቀ ካህኑ ብቻ ይግባ ይላል። አያችሁ፣ በዚያን ጊዜ እግዚአብሔርና ሊቀ ካህኑ የሚጠቀሙት የት ናቸው ያሉት? ውጭ ነው ያሉት። ህዝቡ ነው እኮ የሚጠቀሙ አይደል? የሚረጨው በእኔ ፊት በእግዚአብሔር ፊት በእኔ ፊት ስለሆነ ማንም ሰው አይገባ። ሊቀ ካህኑም የተፈቀደለት ምንድን ነው? የክርስቶስ ምሳሌ ስለሆነ ነው። ሊቀ ካህኑ ሊቀ ካህናችን ይላል በአዲስ ኪዳን። እሱ ስለሆነ ለእሱ ብቻ ነው የተፈቀደለት። እግዚአብሔርና ሊቀ ካህኑ ብቻ የሚያደርጉት ልውውጥ ነው፣ ስራ ነው። ለዛች ሰባት ጊዜ ለመርጨት ለሆልዴ ስርዓቱ ይካሄዳል። እና ምንድን ነው የሚያሳየን? የምንጠቀመው እኛ ብንሆንም ደሙ የሚቀርበው ለእግዚአብሔር። አያችሁ፣ ይሄ ታዲያ ፕራክቲካል አፕሊኬሽኑ ምንድን ነው? እንግዲህ ዋናው እሱ ብዙ ጊዜ በክርስትና በተለይ የቆያችሁ አሁን ረስታችሁት ሊሆን ይችላል እንጂ በጌታ አዲስ ነው ብዙ ጊዜ የሚቸገረ የሆነ ኃጢአት ያደረግን ሁሌ ባዘር ያደረገን ንስሐ እንገባለን። ከዛም ሄደን ንስሐ እንገባለን። አሁንም ንስሐ እንገባለን አይደል? በጌታ ቤት ደግሞ ቆይተንም ደግሞ እንላለን። አንድ ወደ ጌታ ከመጣን የሆነ ኃጢአት አድርገን ከሆነ በጣም በቃ የሚቀፍ ነገር ካረገን ንስሐ ገብተን አሁንም ንስሐ እንገባለን። አሁንም ንስሐ ጥሩ ሰው መልእክት ከተናገረ ያ ትዝ ይለንና በዛ ላይ ንስሐ እንገባለን። እግዚአብሔር ታች ካረገ ሁሌ በአንድ ነገር ላይ ንስሐ እንገባለን። ለምን እንደሆነ ታውቃላችሁ? ምክንያቱም አንድ በቃ ጌታ ሲያጥበን እንዲሰማን እንፈልጋለን። ልክ አሁን ቆሻሻ ልብስ ለብሳችሁ ቆሽሻችሁ ልብሳችሁን አውልቃችሁ ሻወር አድርጋችሁ ቢሰማችሁ ንጹህ ነገር አላለ? እንደዚህ የኢየሱስ ደም እንደዚህ ሲያጥበን እንዲሰማን እንፈልጋለን። ስለዚህ ጌታ የሰማን አይመስለን። አያችሁ፣ ለዚህ ነው ግን የቀረበው ለማን ነው ይላል? ለእግዚአብሔር ነው፣ ለእኛ አይደለም። በእኛ ፊት አይደለም የሚቀርበው፣ ለእኛ የምንጠቀመው እኛ ነው። የሚቀርበው ግን እግዚአብሔር ፊት ነው። አያችሁ፣ ስለዚህ ነው በገሃድ መስዋዕቱ በገሃድ ነው፣ ደሙ ግን በስውር ነው ለእግዚአብሔር። አያችሁ፣ ሁሉ በአደባባይ ነው። እንደዛ ስለሆነ ነው እና በምንድን ነው ማየት ያለብን? ሊሰማን አይገባም። ባይሰማንም ጌታ ምን አለ? አርክቶኛል፣ ንጹህ የሆነ ኢየሱስ ደም ፈሶልኛል። እሱ አርክቶኛል ካለ ያ ሊበቃል ይገባል። ጻድቅ የሆነ ቅዱስ አምላክ ምን አለ? እንዲህ እስኪሰማችሁ ይሄ ከዚህ በላይ ይህን እፈልጋለሁ አላለም። አንድ ነገር ነው ፈልገው፣ ንጹህ ደም ይፍሰስልኝ። ከዚያ ምንድን ነው እኛ ማለት ኢየሱስ ደም ፈሶልሃል ካልን ያንን እንደፈሰሰ ክሌም ካረግንና ጌታ በዛ ጠበኝ ካልን ታጠብን ማለት ነው። በቃ እንደገና ማረጋችን እንደውም እግዚአብሔር አልበቃህም ማለታችን እኮ በቃ እያለው ከዚህ በላይ አልፈልግም ያለው ጌታ ነው። እኛ ግን ጌታው ያኔ አርግ የዛራሜት ያረኩት ነገር ጌታ ጌታ አንዴ ባልን ጊዜ ሰምቶ ነው። እንደዚህ አይነት ክርስቲያኖች አጋጥሞኛል። በቃ ጥሩን ክርስቲያኖች ጌታን ይወዳሉ። በቃ የሆነ የተለየ መልእክት ሲሰሙ ያቺ ኃጢአት መስሏቸው ስቅስቅ ብሎ ያለቅሳል። ከዛ ደህና ናቸው ስንል ደግሞ አንድ ያቺ ነች እኮ በጣም መጥፎ ሊሆን ይችላል። ጌታ ግን ያኔ ባል ግን በእምነት ከተቀበል ህይወታቸውም አያድጉም። እንደዚህ አይነት ክርስቲያኖች የሚያሳዝናቸው ሁሌ እዛው ነው። ህይወታችን የሚያድገው ጌታ ተቀብሎታል፣ ወደፊት እንሄዳለን። ጌታ ይረሳው እኛ እንደርሳለን። በቃ እኔ ረክቻለሁ ይሄ ልጄ ደም ፈሷል ይፈሳል እሱ አይቼ ረክቻለሁ ካለ ጻድቅ የሆነ አምላክ ነው እሱ እኛ አይደለም ሰው አይደለም እግዚአብሔር ነው። የኔ ጽድቅን አሟላ ካለ በዛ መርካት ይኖርብናል። ሁለተኛው ከዚህ ጋር እንድናይ እንፈልገው ዕብራውያን ምዕራፍ 10 ያለ ክፍል ነው። ዕብራውያን መጽሐፍ ያው ብዙ ባይብል ስተዲዎች ዕብራውያን ስለምናጠና አሁን ኤክስፐርት ሆነናል ስለዚህ ይገባናል። ዕብራውያን ምዕራፍ 10 ያው ከቁጥር 19 ጀምሮ ብዙ ጊዜ ይህንን ፓስተርም ያስተማረው ክፍል ነው። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። እንዴት ነው በቅን ልብ የምንቀርበው የሚለው? አንድ በኢየሱስ ደም ነው። ከኢየሱስ ደም የተነሳ በድፍረት እንቅረብ። እንዴት በድፍረት ለመቅረብ ምን ያስፈልገናል? ከክፉ ሕሊና መንጻት ያስፈልገናል። አያችሁ፣ ከዚሁ ጋር የተመሳሰለ ዕብራውያን እዚሁ ላይ እዚሁ ምዕራፍ ላይ ቁጥር 3 ላይ ምን ይላል? እንደውም ከቁጥር 2 ጀምሮ አንብበዋለሁ። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነስተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብ በተው አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ ይላል። አያችሁ፣ አንደኛ ምንድን ነው የሚለው? ክፉ ሕሊና ካለን በድፍረት አንቀርም። ድፍረት ሲባሉ እኛ በአማርኛ እንደምለው ድፍረት ማለት ሳይሆን በሙሉ ልብ በቃ ምንም ሳንጠራጠር ጌታ እንደሚሰማን አድርገን በድፍረት እንቅረብ ማለት ነው። ግን ያን ለመቅረም ያስፈልገን ይላል፣ ክፉ ሕሊናችን መንጻት አለበት። በምንድን ነው የሚነጻው ይላል? በደሙ ነው ይላል። በብሉይ ኪዳን ግን የኃጢአት መታሰቢያ ስለሆነ ኃጢአትን ያውቃሉ ሁሌ ይላል። አያችሁ፣ ብዙ ጊዜ እንቸገራለን። የብሉይ ኪዳን ስርየት አለ ምንድን ተሳይ፣ በዚህ ደግሞ አልተሰራ ይመስላል። ለምን ኃጢአትን ያውቃሉ? ብዙ ጊዜ ችግራችን ይሄ ነው አለ ዕብራውያን በትል ስናጠና፣ በዚያን ጊዜ የተደረገው ኃጢአት እኮ ተሰርዮአል ተብሏል። ይህንን አቅርቡልኝ እንዲሰራ ብሏል። ተሰርዮአል ነው። ታዲያ ምንድን ነው? እነሱም ተሰርዮላቸው፣ እኛ ደግሞ በኢየሱስ ደም፣ እነሱ በበጉ ደም። አያችሁ፣ እንደዛ ነው ምና በተለይ ለኃጢአት ሲል ኖ ልንገራችሁ፣ በጣም ይገርባችሁ የእግዚአብሔር ቃል አንዳንዴ ስናየው አንዳንድ ቃሎች ሊትራሊ አትወስዱት። ምን ማለቱ ነው? በኮንቴክስት ውስጥ ያሁን በብሉይ ኪዳን ያለው ስርየትና የአዲስ ኪዳን ስርየት ይለያል። የብሉይ ኪዳን ስርየት ምንድን ነው? ስላደረገው ሰው ስላደረገው ነገር ይህንን አቅርቡልኝ፣ ዋጋ ክፈሉ ያለውን ማድረግ ነው የሚያደርጉት እንጂ የሚያነጻቸው አይደለም፣ የሚያስወግድላቸው አይደለም። ለምሳሌ ጥቂት ኤግዛምፕል ልንገራችሁ። ለምሳሌ ያህል አንድ ሰው ቦስ አበጋዝ እና እኔ አሁን ለምሳሌ አብረም ስኖር ድንገት እንግዲህ አንድ ቀን ሲሄድ እሱ አንድ 50 ብር እሱ ረስቶ ሊሄድ ይችላል። ጠረጴዛ ላይ ያንን አነሳና ወስዳለሁ፣ ሰርቄያለሁ አይደለ? ከዛ አበጋዝም አያውቅ ይሄድ ገባ ወይ ረስቼው አንድ ቦታ ጥዮናል ይለዋል። አሁን ሌብነት ስርቆት አድርጌያለሁ፣ ኃጢአት አድርጌያለሁ አይደል? ከዛ ከአንድ አመት በኋላ ይገስኝ እንዲህ ያደርጋለሁ ወደና ሄድና አበጋዝ ይሁል በዚህ ጊዜ እንደዚህ ሰርቄ ነበር ይሁልንካ አጥፍቻለሁ ልክ አይደለም ብዬ ሰጠዋል አይደል? አሁን ምን አደረግኩኝ? ያደረግኩትን ዋጋ ከፍያለሁ። አንዴ የወሰድኩትን መልሻለሁ። መመለስ ብቻ አይደለም አጥፍቻለሁ በማለቴ ደግሞ ዋጋም ከፍያለሁ አለ ተዋርጃለሁ። ግን አሁን አበጋዝ ከሌላ ጊዜ በኋላ ሰው አበጋዝ እንዴት ነው ጅማ ምን አይነት ሰው ነው? ይሰርቃል አይሰርቅም? ጥሩ ሰው ነው ቢለው ምንድን ነው የሚለው? አይ ሌባ ነው እሱ እንኳን ነው የሚለው እንጂ አይ ሌባ አይደለም ፈጽሞ አይደለም። አይ ሌባ ነው ግን መልሶልኛል፣ ገንዘቡን መልሶልኝ፣ ግን ሌባ ነው እሱማ ተው ተጠንቀቁ፣ ግን ይመልስላችሁ ይሆናል ነው የምትባል። አያችሁ፣ የብሉይ ኪዳን እንደዛ ነው። አያችሁ፣ ሌብነታችንን አይቀርብስም፣ መስረቃችንን አያስቀርም። የአዲስ ኪዳን ግን ይለያል። ምንድነው የሚለየው መሰላችሁ? ጻድቅ ሲያረጋን righteous ሲለ ምንድነው? ኃጢአት ፈጽሞ አርገን እንደማናውቅ አርጎና የሚያነጻ። አያችሁ? እስቲ ሁለተኛ ቆሮንቶስ ምዕራፍ 5 እንይ። በጣም ይገርማችሁ ይሄ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ምን ይላል? እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱም ስለኛ ኃጢአት አደረገው። እሱ ኃጢአት አወቀም አይደል? እሱ ምን አደረገው? ኃጢአት አደረገው። ሌባ አይደለም እሱ፣ ሌባ አደረገው። እኛ ኃጢአት ምን አውቀው እንደ ምን አረገን? ጻድቅ አረገን። ኢየሱስን ጽድቅ ወሰድን። ምን ማለት ነው? ያደረግነው ብቻ ሳይሆን አርገን ፈጽሞ እንደማናውቅ ነው ይሆን ነው። አገርማችሁ ፈረንጆቹ ምን ይላሉ? righteousness ይመጣል as if you have never sinned. You're righteous as if you have never sinned. አያችሁ? ታዲያ አሁን በዚህ አይነት ጽድቅ ሆነ አበጋስ ምን ደም ይለው? አረ ፈጽሞ እሱ ሌባ አይደለም ነው ሚለው። ለምን? ይሄ አርገን ደማ እንደዚህ ነው የአዲስ ኪዳን የኢየሱስ ደም ያነሳው። አያችሁ? የብሉይ ኪዳኑ ግን መስዋዕቱ የሚቀርበው መታሰቢያ ነው። እኔ ሄጄ ሰጣል በየአመቱ አበጋስ አይ ሰርቆ መልሷል መስ እሱ ሌባ ነው እንደሚለው ነው። ሁሌ እየሄድኩኝ መታሰቢያ ነው ማረግ ማረግ ስላደረግኩኝ አደርጋለሁ። ባለማረግ መስዋዕቴ ገንዘቡ እንዳለመመለስ ነው። አያችሁ? እንደሱ ካልሆነ ይቀጣኛል እግዚአብሔር። አበጋዝም ካወቀ ይቀጣኛል አይደል? ግን እንዳይ አሁን እንዳይቀጣኝ መልሼለታለሁ። ግን እንትኔን ኃጢአተኛነቴን አያስወግድ። አያችሁ? እንደዚህ አይነት ነው። ስለዚህ ግን በብሉይ ኪዳን በአዲስ ኪዳን ያለው ግን ህሊናችንን ያነጻልናል። ይሄ እንግዲህ ምንድን ነው? ፕራክቲካል አፕሊኬሽኑ ምንድን ነው? ምንድን ነው በግል ህይወታችን? በጣም ኢምፖርታንት እሱ ነው። አያችሁ? ብዙ ጊዜ እኛ አሁን በተለይ በእግዚአብሔር ቤትም ቆይተን ምናው ችግር ምንድን ነው? እኔም በብዙ አመት የተቸገርኩት ለምሳሌ ዛ አንድ ቀን ጧት ከመጸለይ በፊት ሰሞኑን ሳልጸልይ ከከረሙ ቃሉን ወይ ሳላነብ ቢዚ ሆኜ በዚህ ሳላነብ ከረሙ ትናንት ካልጸለይኩ ጧት ተነስቼ ከባለቤቴ ጋር ከተጨቃጨቅኩና ከልጆቹን ጋር ተጨቃጨቅኩ ማየውን ነገር ካልኩ ምን ሆናል? ለመጸለይ ሲል አይ እንዴት ሆኜ እጸልያለሁ ለይ በቃ ልጸልይም እግዚአብሔር የሚሰማኝ አይመስለኝም። ምን አለ? ክስ አለኝ በህሊና። አያችሁ? በኢየሱስ ደም አይደለም ቃል። ግን ደግሞ ሰሞኑ ስጸልይ ስጾም ከርሜ ከሆነ ዛሬ ጠዋት ተነስቼ ቃሉን ሳነብ በደንብ ተከታትዬ አንብቤ ከሆነ ዛሬ በቃ ባለቤቴም ልጆች ጌታ ይባርካችሁ ብዬ እነሱንም ጸልዬ ከሸኝቼ ከሆነ አሁን ለመጸለይ ሲሄድ አቤት ተከፍቷል፣ ዛሬማ በደል ነው መጸለይ አይደለም በቃ ነው ምን ነው በቃ ዛሬማ ያቀጣጥለው ስል ስጸልይ ባዶ ሆኗል። ይሄን ብዙ ጊዜ አየሁ። ያኔ ግን አለቀልኝ፣ ዛሬማ ጌታ ይሰማኝ ጌታው ይሰማኝ ስል ቅጥጥል ያለ ጸሎት ጸልያለሁ። የእግዚአብሔር መንፈስ ይወርዳል። እግዚአብሔር ወይ እየደከምኩ ሁሌ እንድመጣ ነው እንዲፈልገው ያሰኛል አይደል? እንዴ ምንድን ነው ነገሩ? በመረታው ጊዜ ጌታ ባዶ ዝም ይለኛል። ስደክም ደግሞ ይመጣና ያቀጠቅጣል። እንደውም ከዛ ከጸለየ ሲነሳ ሌሎችም ጸልይ ብትሉኝ ኧረ ጸልያለሁ ሌሎችም ላቀጣት የሚል አይነት ብርታት ይመጣል። ለምን እንደሆነ ታውቃላችሁ? እንደዛ አይደከምኩና ብዙ ነገር ስባል ማልፍበት ጊዜ ደም ካልሆነ እኔ ማምን አለኝ። በደም ነው የምቀርበው። የሚያቀርበኝ የኢየሱስ ደም ነው። ስለምን በአንዴ ህሊና ይነጻል፣ ድፍረት ይኖረኛል። አያችሁ? ኃጢአትን ያላወቀ ህሊና ያኔ ብርቱ ነኝ ስል ምን ሆናል? ያኔ ደሙ ሳይሆን የሚታየው እኔ ነኝ። በራሳችን ብርታት የትም አንደርስም። ብዙ አመት በእግዚአብሔር ቤት ኑሩ፣ ብዙ ትጉ፣ በዛ መንገድ አትቀርቡ ከሆነ ጌታ አይቀበልም፣ አይፈልገንም። እንደዛ ከሆነ የጠፋው ልጅ ታሪክ ትልቁ ችግር ምን እንደሆነ ታውቃላችሁ? እኔ ሁሌ ያሳዝነኛል። በየት የቀረው ያልጠፋው ወንድም ነው የሚያሳዝን። መቼ ምንድን ነው ሁሌ በሱ ትጋት ነው የሚቀርበው። ይሄ የጠፋው ልጅ ግን ጠፍቶ ስለነበር ተገኛለን። አገርማችሁ ብዙ ጊዜ ስለጠፋው ልጅ ታሪክ ስታየው ምን ስቡ ምንድን ነው? አይ በቃ የጠላው የአባቱን ገንዘብ አክኖ በኃጢአት ላይ ወድቆ ስንት ስቃይ መሰረቱ ስቃይ ነው የምናወራል። ባይዘወይ ትልቁ ሉዝ ያደረገው ማን እንደሆን ታውቃል? አባትየው ጌታ ነው። እኛ ስንበድል ትልቁ ሉዝ የሚያደርጉ ጌታ ነው፣ ምክንያቱም ይወደናል። ልጆቻችን ሲያጠፉ እኛ ነው የምናስም፣ ከእነሱ ይበልጥ እኛ አናስም። እንደዛ ጌታ የወደደው ልጁ ለዚህ ነው ሁሌ ከሩቅ ያየው። ለምን ታደርጋላችሁ? ሁሌ ጠዋት ተነስቶ እዛ ነው ይጠብቀዋል። ዛሬ መጣ ይሆን ዛሬ መጣ ይሆን እያለ በየጠዋቱ ያው ድንገት አንድ ቀን ከሩቅ ሲያሮጦ አቀፉ የሚለው ለዚህ እኮ ነው። ሉዝ ያደረገው እግዚአብሔር ነው። እኛ ስንበድል ሉዝ የሚያደርግ እግዚአብሔር እኛ አይደለም። እግዚአብሔር ግን ልጅ ይፈልጋል። የልጁ መልክ የሚታይበት እኛን ስለሚፈልገን እሱ ነው ሉዝ የሚያደርገው። ለዚህ ነው እና እንደዚህ ሁሉ በጌታ ፊት የምንቀርበው ያ የጠፋው ልጅ በራሱ ታምኖ የቀረብ ነው። እንደው ምንድን እንደዚህ ለዋለ አባቴን ሲል ኖ ብሎ ያቀረበው አባቱ። ያ ግን በቤት ያለው ግን በራሱ ትጋት፣ በራሱ ብርታት፣ በራሳችን ጉልበት የትም አንደርስም። በኢየሱስ ደም ሁሌ እስቲ ኢየሱስ እንደመጥሩ ያኔ በኢየሱስ ደም ጠርቶ የሚኖር ክርስቲያን ያስታውቃል። ሳይጸልይ ቢከርም ጸልይ ስትዩ ይነሳና ይተቀጣጠል ይጸልያል። ኢየሱስ ደም ነው ደግሞ ኃይሉን አይቀንስም መቼም። እኔ ደከምኩ አልደከምኩ፣ እኔ ጸልይ አልጸልይ፣ ይሄ ደግሞ ኃይል አሁንም ኤፌክቲቭ ነው፣ ይሰራል። ስለዚህ በኢየሱስ ደም ቀርባለሁ፣ አንተ ብቻ ታምኜ ቀርባለሁ ስንል ታያላችሁ። እኔ ይሄ እንደዚህ አይነት ህይወት ከተለማመድኩ በኋላ ህይወቴ እንደዚህ ቀንና ሌሊት የሚቀያየር። ከዛ በፊት ግን በቃ አይ እንዴት ነው የምቀርበው? አይ የጸለይኩም ጊዜ ያልጸለይኩም ጊዜ አይደል? በቃ አይ መጸለይ አቃተኝ፣ እንዴት ነው ደካከመኝ፣ እስቲ ቡና በጠጣ ይሻላል። ቡናውን ጠጣለሁ፣ ሻውን አፈላለሁ፣ ጊዜው እንደዚህ ያልፋል። በኋላ ምክንያቱም በእኔ ነው። ሌላ ጊዜ ቡናውም ሻዩም ሌላውም እኮ አይደለም። እስቲ ወይ መንፈሳዊ መልእክት አዳምጥ፣ ምን ባዳምጥ ይሻላል? መዝሙር ከፍታ እስቲ ቆቁር የአምልኮ መዝሙር እኮ ዘምሬ ወደ መጸሎት ይወስደኛል። እስቲ ቸብ ቸብ ላድርግ ላለው ከዛ ባዶ እንደ ሰምተን ምንም ያው ባዶ እንደ ምንድን ነው ባዶነት ይሰማኝ። መንፈሳዊ መዝሙር ኢየሱስ ደም ነው የምንቀርበው። አያችሁ የሚያቀርበኝ የኢየሱስ ደም እና አንድ ወንድም ትዝ ይለኛል፣ ብዙ ጊዜ አብረን ኖረናል በፊት ድሮ እና በቃ ሁሌ የሚል አንድ ነገር ይናገር፣ እኔ ጌታዬ ብቻ ይህን ነገር ብቻ አይውሰድብኝ። ይህ ጥሩ ክርስቲያን ብዙ ስለ ጌታ ታስሮ ብዙ እና እዚህ ሀገር መጥቶ እኔ ብቻ ጌታ እምባዬን ብቻ አይውሰድብኝ ግድ የለም ይላል። ለምን እንደሆነ በቃ ሲጸልይ እምባውን አፎስ ሲያፈስ በቃ ጌታ የሰማው የታጠበ ይመስለዋል። በደሞ በቃ ድርቅ ብሎ ከጸለየ ግን በቃ እምባ እምቢ ካለኝ አይ በቃ ጌታ ትቶኛል ማለት ነው ይላል። አያች አንዳንዶቻችን በቃ እምባ ካልፈሰስን ስቅስቅ ካላለን ጌታ በቃ በደሞ ያጥበን አይመስለን። አያች ችግሩ ይሄ ነው። እና አንድ ጊዜ ደግሞ ድሮ ትዝ ይለኛል፣ አንድ ጊዜ ሁለት ታም የሆነ ቻፕል ውስጥ ሊጸልዩ ሄዱ። ድሮ ትምህርት ቤት ሆነ እና አንዲት እህት አሁን እዚህ ሀገር መታለች እና ልጸልይ ስትሄድ አንዲት እህት እዛ አገኘች። ቻፕል ቁጭ ብላ ባይብሏን እያነበበች ልጸልይ ነው መጣ። ከዛ እንዲህ ነሽ ና ሲያወሩ አይ እኔ እኮ ሰሞኑን እንደዚህ አይነት ህይወቴ ተበላሽቶ ምናምን አለች ይችኛው። ከዛ ላያችኛው ኧረ እኔ ማይባሰ እንደዚህ እንደዚህ ሁኜ በጌታ እንደዚህ አሳዝኜ ምን ስንል እሷ በኋላ ስትመሰክር እንድሮ ነገረች። ከዛ እንደዚህ አወራን፣ አይ እንደዚህ የሆነንማ በእግዚአብሔር ፊት እንዴት እንቀርባለን ብለን ተመለሰ ሌለ ወደ የቤታቸው። እንደዚህ ሆነን አያችሁ፣ ሰይጣን የሚፈልገው ይንን እንደዚህ እንደዚህ ሆነን እንላለን። አያችሁ ምክንያቱም በራሳቸው ድካም ስላለ በድካም እንዴት ይቀርብ? በራሳቸው ነው የሚቀርቡት። የሚያቀርበን የኢየሱስ ደም ነው እና ከዚህ ጋር መጨረ እንግዲህ እንዳልኳችሁ መጀመሪያ እግዚአብሔር ኃጢአትን ሰርታችኋል ይላል። ከዛ ህሊናችን ነው የሚወቅሰን። ሶስተኛ ደግሞ ሰይጣን ነው ይላል። እስቲ ዘካርያስ ምዕራፍ 3 እንዴ ትንቢተ ዘካርያስ ምዕራፍ 3 ከቁጥር 1 ጀምሮ በጌታ ስም አነባዋለሁ። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም በመልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቆ አላቸው። እርሱም እነሆ አበሳህን ከአንተ አርቅ ያለው ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። እንግዲህ ተመልከቱ፣ ታላቁ ካህን ኢያሱ እንደዚህ የተገለጠ ኃጢአት የሌለው እግዚአብሔርን ሕዝብ የመራ ከሙሴ በኋላ ምንድን ያየ? በአጠገቡ ሰይጣን ይከሰዋል። ምንድ የሚከሰው? እድፋምን ልብስ ለብሶ። ዝም ብሎ አይከስም ሰይጣን። እድፈ ኢዮብን እንደከሰሰው እኛንም በእግዚአብሔር ፊት ይከሰናል። ደግሞ የሚያሳየው ምንድ? ይኸው እድፋሙን ኃጢአትን አድርጓል ብሎ ይከሰዋል። ከዚያ አውልቁለት ሌላ ንጹሕ ልብስ፣ በደም የተነከረ ልብስ፣ በደም የነጻ ልብስ ያለብሱታል። ሰይጣን ሁል ጊዜ ምን ያደርጋል? ይከሰናል። በእግዚአብሔር ፊት ሲከሰን እሱን እግዚአብሔር ቴክ ኬር ያደርጋል። ምን እንደሚያደርግ ታውቃለች? የልጄን ደም ተመልከት ነው የሚለው። ችግሩ ግን ሰይጣን በአእምሯችን ውስጥ ይከሰናል። አያችሁ፣ እንደዚህ ሆነን ታቀርብ እንደዚህ አይነት ህይወት እያለ ይለናል። ምን እንደዚህ ሆነ? አሁን ተክርስቲያን ነኝ ትላለ፣ ትናንተ ንስሐ ገባ፣ አሁንም እንደገና እንደዚህ ስንል ወደ ራሳችን ማየት እንጀምራል። ስናይ ለካ እውነትም ኃጢአትን ውስጡ ያለን ጽድቅ እንፈልግን እንጀምራለን። ጽድቅ የሚባል ብንፈልገው ፈልጎ ይጠፋል፣ የለም። አያችሁ፣ ሰይጣን እንደዚህ ሲያደርግ ድል አደረገ። ለምን መሰለ? ጌታን እንደማየት ማን ራሳችን ማየት ይጀምራል። ግን በራሳችን ጊቫፕ ያደረግን ሰዎች ከሆነ እና ኢየሱስን እያየ የምንሄድ ሰዎች እንደ አይገርመን እንደ ምን እንለዋለን? እኔማ እሱማ እውነት ነው፣ እኔ ከኔማ ምን መልካም ነገር ይወጣል? ድሮም ኃጢአት ነው፣ እሱማ አይገርመኝም። ታዲ ኢየሱስን ደም ተመልከት። በእሱ ግን ነጽቻለሁ። ወደ ኢየሱስ ደም እናመለክተዋለን። ይከስ በአእምሯች ሲከስ እንጂ የራሳችን ከራሳችን ጽድቅ ለማድረግ መገኘት ስንፈልግ እንስታል። ብናገኘው በኋላ በብዙ ነገር ተለውሶ እናየዋለን። ሰይጣን ደግሞ ይገልጠዋል። ይህን መልካም ነገር አደረግ፣ በኋላ አንተ ይህንን አስበ አይደለ፣ ክብርን ፈልገ አይደለ፣ ደግሞ አገለግላሉ ትላል። ብዙ ነገር የሚያለ ይህን ብላ አይደለንም። ስለዚህ ድሮ ከኔ እኮ ኃጢአት ነው፣ ድሮም ያዳኔ ለዚህ አይደለ ወደ ጌታ መጣሁ እኔ አለኝ ብዬ የመጣሁት ነገር አሁንም እኮ አንተን ከኔ ምንም አይወጣም፣ ከኔማ ኃጢአት ነው የሚወጣው ካላችሁት ሚና ታዲያ ምንድን ነው? ኢየሱስ ግን ደሙን ተመልከት፣ ቅዱስ የሆነ ደም በእሱ ታጥቢያል እንለዋለን። እያችሁ እና አንድ በጣም ጥሩ ህይወት የኖረች ክርስቲያን ነበረች እዚህ ሀገር እና ጠየቋት ቤተክርስቲያን፣ ምንድን ነው አንቺ ጥሩ ህይወት አለሽ፣ ብዙ ዓመት ኖረሽ አየንሽ፣ እንዴት ነው እንደዚህ አማረ ህይወት? እኛ በብዙ ስትራግል እናደርጋለን በኃጢአት፣ አንቺ ግን እንደዚህ የለሽም አላት። ምን አለች? ሰይጣን መጥቶ በሬን ሁሌ ሲያንኳኳ አልመልስም አለች። ታዲያስ ኢየሱስ እንዲመልስ አደርጋለሁ አለች። አያችሁ፣ ዌንኤቨር ዘ ዴቪል ኖክስ ዘ ዶር አይ ዊል ሌት ጂሰስ አንሰር ዘ ኖክ ይላል አለች። እና እሷትም እኛ በራሳችን ልንመልስ ካል ኢየሱስን መልስ፣ ሰይጣን መጥቷል፣ እሱ ከእሱ ጋር አገናኙት ይመልስ እሱ። አያችሁ፣ እኛ ስንመልስ ነው ብዙ ጊዜ ችግራችን። ኢየሱስን ከቻለ ያ እኛ ግን የታጠብነው በኢየሱስ ደም ነው። አፍተር ኦል ከኛ ኃጢአት እንጂ ሌላ ነገር አይመጣም እንላለን። እሺ፣ ከዚህ ጋር ሮሜ 5 ጋር እንሂድ እስቲ። ያው ኢየሱስ ሞትና ትንሣኤ ሮሜ ሳይነካ ማስተማር አይቻልም እንደምታውቁት። ሮሜ ምዕራፍ 5 ቁጥር 14 እና ቁጥር 14 እና 19 ነው የማነበው። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ቀደም ብዬ ላንብበው፣ ልክ ቁጥር 13 መጨረሻ። ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ቁጥር 19 ደግሞ ምን ይላል? በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁም ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። እንግዲህ ምን ይላል ቁጥር 14 ላይ? ኃጢአት ባልሰሩት እንኳን የሰሩት ብቻ አይደል? ኃጢአት ያልሰሩት እንኳን ኃጢአተኞች ሆኑ ይላል። ለምን? በአንድ ሰው አለመታዘዝ ኃጢአት ወደ ዓለም ገባ። በአንድ ሰው መታዘዝ መጽደቅ እንደመጣ። ስለዚህ ኃጢአተኛ ማለት ምን ነው? ኃጢአትን ያደረገ ሳይሆን ኃጢአተኛ ስለሆነ ነው ኃጢአት የምናደርገው። ይሄ በጣም ኢምፖርታንት። ስለዚህ ኃጢአትን ስላላደረግን ኃጢአተኛ አይደለም ማለት አይደል? ገብታችኋል? ምናውቀው ኃጢአት ስላላደረግን አይደለም ማለት አይደለም። ለምሳሌ አሁን ለምሳሌ አንድ ሰው ቁጭ ብሎ ያለ ሰው ፓራላይዝ የሆነ ሰው ቁጭ ሲል ምን ትል? ደህና ጤነኛ ነው ይመስላል፣ እግር እጅ አለው አይደል? ተነሳ ስትሉት ነው ሞደት ሲወድቅ ነው ፓራላይዝ ሊሆን የምታውቁት አይደል? እንደዚሁ ነው። እንዲህ ቁጭ ባለበት ጊዜ ግን ፓራላይዝ ነው፣ ሲነሳ ነው እንላለን እኛ እንጂ በፊትም ፓራላይዝ ነው። እንደዚሁ ነው። እኛ ኃጢአትን ባናደርግም ኃጢአተኞች ነው። ለምንድን ነው እንደዚህ ሆነ? ለዚህ ኤክስፕላኔሽን ዕብራውያን 7 ብታዩት ቁጥር 9ና 10 አሁን ጊዜ ስለሌለ ወደዛ አልሄድም፣ እናንተ ግን አንብቡት። ዕብራውያን ምዕራፍ 7 ቁጥር 9 እስከ 10 ምን ይላል መሰላችሁ? እዚህ ቦታ የሚናገረው የክርስቶስ ክህነትና የአሮን ክህነትን ሲያወዳደር ነው። የክርስቶስ ክህነት ከአሮን ክህነት የበለጠ መሆኑን ለማሳየት ሲል ምን ያሳያል? ሜልኬጼዴቅ ከሌዊ የበለጠ መሆኑን ያሳያል። ምንድን ነው የሆነው ታሪኩ? አብርሃም ከጦርነት ሲመለስ ለሜልኬጼዴቅ ምን አረገ? አስራትን ሲያወጣ ሜልኬጼዴቅ ደግሞ ባረከው አይደል? ምን አረ? አስራት የሚያወጣው ታናሽ ነው፣ የሚባርክ ደግሞ ታላቅ ነው። ስለዚህ አለ ግን ያኔ ሌዊ አልተወለደም ነበር። የሌዊ ክህነት የመጣው በኋላ በምን ይላል ግን? አስራት አብርሃም ሲያወጣ ሌዊ በአብርሃም ወገብ ውስጥ ነበር ይላል። ቅድመ አያቱን እኮ አብርሃም ታውቃላችሁ አይደል? ገና አልተወለደም። እንኳን አብርሃም እኔ ያዕቆብም አልተወለደም፣ አባቱ ይስሐቅም አልተወለደም። አያችሁ? ግን ያ ሁሉ ሳይወለድ በሱ ውስጥ ምን አደረገ? አስራትን አወጣ ብሎ ኮምፔር ያደርጋል። አሁን ወደዛ እንደ ኮምፓሬሽኑ አይደለም የሚገባው፣ ግን ዋናው ምንድን ነው? በሱ ውስጥ ሆኖ ወገብ ውስጥ እና አዳም ኃጢአትን ሲያደርግ ኤደን ገነት ውስጥ ምንድን ነው የሆነው? በአዳም ወገብ ውስጥ ማን ነበር? እኛ ነበር። አያችሁ? ከዛ የተነሳ ምን ሆነን? ከኃጢአትን ሲያደርግ የኃጢአተኝና ተፈጥሮ ሲይዝ ምን አደረገ? ከእኛ ስንወለድ የእሱን ተፈጥሮ ይዘን ወጣን። ለዚህ ነው ኃጢአተኞች ሆነ። ኃጢአትን ሳያደርግ በፊት ተወልደን ቢሆን እና አቤል ቃየል ተወልዶ ቢሆን ኖሮ ያ ላይሆን አይሆንም ነበር። ግን ኃጢአትን ካደረገ በኋላ ምን ሆነ? ኃጢአተኞች ኃጢአተኛ ተፈጥሮ ያዘ። ስለዚህ የእሱን ተፈጥሮ ነው የምንይዘው አይደል? ሁላችንም የአባትና የእናታችን ተፈጥሮ ነው የያዝነው አይደል? እነኛም ስንወለድ እንደዚህ ነው። ዳዊት እኮ በኃጢአት ተጸነስኩ ሲለው ኃጢአተኝነት ተፈጥሮ ይዤ ነው የተወጣሁት ለማለት ነው። ታዲያ ይሄ ለምንድን ነው? ፕራክቲካሊ ምንድን ነው የምናየው? ብዙ ጊዜ አይታችሁት እንደሆነ አይ እኔ እኮ ይህንን ኃጢአቴ ያደረግኩት በደል እጅግ ክፉ ነው፣ እኔ ግን ይህን ያህል ክፉ ሰው አይደለሁም። ብዙ ጊዜ እንደዚህ ነው የምናስ፣ ይህን ያህል መጥፎ ሰው እኮ አይደለም፣ ግን ያደረግኩት እንኳን አሰቃቂ ልክ አይደለም። ስለዚህ እኔ ትንሽ ደህና ነው እላለሁ። አይ ከዛ ምነው በቃ ጌታ ግን ይቅር ብሎኛል። ከዛ ነቃ ጊዜ ደግሞ ያንኑ እናደርጋለን። አይ እኔ ግን ይህን ላይ በደንብ እኮ ስላላሰብኩበት ነው ይህን ያህል መጥፎ ሰው። አረ እንዴት እንደዚህ? አይ እኔ እኮ እንደዚህ እኔ ጥሩ ጥሩ እኮ እንደዚህ ጊዜ መልካም አድርጌያለሁ። እንዲህ ስሰቱ ነው። አያችሁ ችግሩ እኛ በተፈጥሯችን የቁጣ ልጆች ስለሆንን ኃጢአተኞች። ይህን በቃ ማወቅ አለ ካደረግነው ኃጢአት የበለጠ ኃጢአተኞች ነን ከምናደርገው በላይ። ማን በቃ በሰው ላይ ክፉ ነው የሚባለው ሁሉ ምና ለምንድን ነው የሚሆነው? ችግሩ ኃጢአት ማድረጋችን እኮ አይደለም፣ ዘራችን ነው ችግሩ። የዘር ችግር ነው። አንድ ሰው ዘሩ እኮ ምን ታደርጉታላችሁ? ጥሩ ሰው ሊሆን ይችላል። እኔ አሁን የሆነ ለምሳሌ አማራ መጠራ ከሆነ ምንም የአማራ የሆነ ሰው ሳገኝ ጥሩ ነገር ቢያደርግም እጠላዋለሁ። ለምንድን ነው? ዘሩና የጠላሁት እሱን እኮ አይደለም የጠላሁት። ጥሩ ሰው ነው ይሉኛል። ኧረ እሱ ሰው ጥሩ አይ አማራ አይ ነው የምንለው አይደል? ዘሩና የጠላነው አይደል? ዘ ሴም ቲንግ ችግሩ ዘራችን ነው። እኛ የክፉ ዘር ነው ያለ ስንወለድም ክፉ ዘር ስለሆነ ምንም ቢሆን ከኛ የሚወጣ ሁሉ በደል ኃጢአት ብቻ። ስለዚህ ይሄን ማወቃችን ታዲያ በጣም ጥሩ። ስለዚህ የባህሪ የድርጊት ችግር ሳይሆን ያለ የዘር ችግር። ስለዚህ ይሄንን ታዲያ ለዚህ መልስ እንዴት ነው ጌታ የሰጠው? ሁለተኛ ቆሮንቶስ ምዕራፍ 5 ላይ እስቲኝ ሁለተኛ ቆሮንቶስ ምዕራፍ 5 ምን ይላል? ዛሬ ብዙ ነው የምናየው ያው የሚጠቅሙ ጥቅሶች ስለሆኑ። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ፣ በሕይወትም ያሉት ስለ እነርሱ ለሞተና ለተሰነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ አንዱ ስለ ሁሉ ሞተ፣ እንግዲያስ ምን? ሁሉ ሞቱ። ስለዚህ ምንድነው? ይህንን አይነት ኃጢአተኛ ተፈጥሮ ያገኘው ነው በመወለድ ስለሆነ ከዚህ አይነት ተፈጥሮ ከኃጢአተኝነት ተፈጥሮ የምንወጣው በምን? በመሞት ነው። በመወለድ ያገኘ ነው በመሞት ነው። ስለዚህ እሱ ሲሞት እኛም ሞትን የሚለው ለዚህ አይነት መልሱ ምንድን ነው? ይሄ ታዲያ ትልቅ እውነት ነው። የዛሬ 2000 ዓመት በመስቀል ላይ ክርስቶስ ሲሞት እሱ ብቻ አይደለም የሞተው እኛም ለሞት ነው። በሱ ውስጥ ሆነ እኛ ሞተናል። እንደዚህ አይነት ነገር ካልሆነ ግን ከኃጢአተኛ ተፈጥሮ ልንላቀቅ አንችልም። ስለዚህ ስቀለኝ ጌታው፣ ግደለኝ እባክህ፣ ኃጢአተኛ ነኝ አልሞትኩም፣ ግደለኝ፣ ስቀለኝ፣ ልሙት ብለህ መጸለይ ልክ አይደለም። ሞታችኋል ይላል ጌታ፣ እኛ ደግሞ ግደለኝ ይላል። ተሰቅላችኋል አለ፣ ስቀለኝ፣ ኧረ እኔ ብዙ ነገር አለብኝ በህይወቴ እባካችሁ። ብዙ ጊዜ የምንጸለየው ጸሎት ነው። ጌታ ምን ይላል? ሞታችኋል። እስቲ ተመልከቱ። አሁን እኔ ለምሳሌ እዚህ ክፍል ውስጥ ገብቼ እዚህ ውስጥ እያለሁ ልመን እባክህ እዚህ ክፍል ውስጥ ክተተኝ ብለው እንዴ ገብተሃል? ኧረ አልገባውም ክፍተተኝ ጌታ እባክህ እየጾምኩ እባክህ ለምናለሁ ብለው እንዴ ገብተሃል እኮ ሚለኝ። እንደዚህ ነው የእኛ ብዙ እዚህ ጸሎቶችን። ተሰቅላችኋል፣ ሞታችኋል ከክርስቶስ ጋር። አንዱ ሲሞት ስለ ሁሉ ሲሞት ስለኛ አብሬ ገድያችኋለሁ ሰቅያችኋለሁ ነው። ክርስቲያን ስንሆን ያንን ነው የምንቀበለው። ምን ይላል? ይሄም ደግሞ የሆነው ለምን እንደሆነ ይህን ማወቃችን የሚጠቅመው ምንድን ነው? ኃጢአተኛ ተፈጥሮታችን የሚወገደው በዚህ ስለሆነ እና እስቲ ከዚህ ጋር በጣም በዚሁ አንደኛ ቆሮንቶስ ምዕራፍ 15 በጣም ኢምፖርታንት የሆኑ ፖይንቶች አሉ። አንደኛ ቆሮንቶስ ምዕራፍ 15 ብዙ ጊዜ አንብበናው ምናልባት እንዴት ነው ብለን ያልገባን ነገር ሊሆን ይችላል። ቁጥር 45 እስከ 47 እንየው። አንደኛ ቆሮንቶስ ምዕራፍ 15 እንዲሁም ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛም ሰው ከሰማይ ሰማያዊ ነው። ሁለተኛው ሰው ከሰማይ ነው ይላል። እና እዚህ ቦታ እንግዲህ እንድናይ የፈለኩት አንዳንድ ነገሮች አሉ። እግዚአብሔር መጀመሪያ የሚያውቁ ሁለት ሰው ነው፣ ከሌላ ሌላ ሁለት ሰው ብቻ ነው እግዚአብሔር የሚያውቁ። እኛ ብዙ ሰዎች እናውቅናል። በምድር ላይ ያሉት ለእግዚአብሔር ሁለት ሰዎች ናቸው። የመጀመሪያው ሰው እና ሁለተኛው ሰው። ሌላው የመጀመሪያው አዳም እና ኋለኛው በእንግሊዝኛው ላስት አዳም ይላል፣ የመጨረሻው አዳም። በቃ ዳት ሰው ሌላ ነገር አያውቅም። እያችሁ ለምን እንደሆነ እናያለን። ኢየሱስ ማን ነው? አንደኛ ሁለት የመጨረሻ አዳም፣ ሁለተኛ ደግሞ ሁለተኛው ሰው። ይህንን አስተውሉ። ብዙ ጊዜ ሰዎች ሳያውቁ ምን ያለ ስለ ኢየሱስ ሁለተኛው ሰው ሳይሆን የመጨረሻው ሰው ይላል። ኖ አይደለም፣ ሁለተኛው ሰው ወይ ሁለተኛው አዳም ይላል። ኖ የመጨረሻው አዳም ለየት ያለ ይሄ ምክንያት ስላለ። ለምንድን ነው የመጨረሻው አዳም የተባለ? በአዳም ውስጥ ያለውን ሁሉ ይዞ ነው የኖረው ሲኖር ቤተልሔም። መጨረሻ አዳም መቼ ነው የጀመረው? ቤተልሔም ሲወለድ ታሪኩ የጀመረው። የመጨረሻው አዳም መቼ ነው ታሪኩ የተፈጸመው? መስቀል ላይ ሲሞት ነው። ሲሞት የመጀመሪያ አዳሙ የሆነውን ሁሉ ነገር ይዞ ነው መስቀል ላይ ሞተው። ለዚህ ነው የመጨረሻ አዳም። ከዛ በኋላ ከክርስቶስ በኋላ ሌላ አዳም የለም፣ በቃ አለቀ። በአዳም ውስጥ የሆነውን ነገር ሁሉ ተፈጸመ ባለ ጊዜ መስቀል ላይ ያለቀለት ታሪኩ የጀመረው ቤተልሔም ነው የተፈጸመው መስቀል ላይ ይሄ መጨረሻው አዳም ይኋለኛው አዳም ሁለተኛው ሰውስ which is አሁንም ክርስቶስ ነው አይደል ሁለተኛው ሰው የት ነው የጀመረው በትንሣኤ ቀን ሁለተኛው ሰው እንዴት ነው ሁለተኛው ሰው የሆነው የመጀመሪያው ሰው የሁሉ ከዛ ፊት የነበረው የመጀመሪያው ሰው በብሉይ ኪዳን ዘመን የኖሩት ሰዎች ሁሉ የመጀመሪያው አዳም ስለሆነ የመጀመሪያው ሰው ሁለተኛው ሰው ግን በትንሣኤ ቀን ምን ሆነ የቤተ ክርስቲያን ራስ ሆኖ የሰው ልጅ ራስ ሆኖ ተነሳ ታሪኩ ጀመረ ሁለተኛው ሰው ታሪካው የሚያልቆ መቼ ነው ለዘላለም ነው የሚኖር ማለቂያ የለው አያችሁ እግዚአብሔር እኛን ሲያየን እንደዚህ ነው በምድር ላይ ያለውን ህዝብ በሙሉ በዚህ መንገድ ነው የሚያየው ወይ አዳም ነን ወይ ክርስቶስ ነን ወይ የመጀመሪያው አዳም ነን ወይ ሁለተኛው ሰው ነን አያችሁ መጨረሻው አዳም ሄዷል ስለዚህ ወይ ሁለተኛው ሰው እንደዚያ ነው የሚያየው ስለዚህ መስቀሙ ምን አደረገ አዳማዊነትን ወደ ክርስቶሳዊነት ነው የቀየረ አዳማዊ የነበር ነው በመስቀሉ ክርስቶሳዊ ሆነ አያችሁ እንደ መጨረሻው አዳም በክርስቶስ ውስጥ ምን ሆነና ሞተናል እንደ ሁለተኛው ሰው ደግሞ በክርስቶስ ውስጥ እንኖራለን በጣም ኢምፖርታንት ነው እነዚህ ሁነቶች በክርስቶስ ውስጥ ሞተናል እንኖራለን የምንሞተው እንደ መጨረሻው አዳም ሁሉ ግን ተቀበለ ይሄ በጣም ኢምፖርታንት ነው ከመስቀል በኋላ ይዘን የምንመጣው አዳማዊ ነገር በእግዚአብሔር ፊት ቦታ የለው ወደ ኋላ መመለስ ካልሆነ በስተቀር ከዛ ፊት የአዳም ፍጥረት በሙሉ የሆነ ሁሉ እዛ መቅረት አለበት ነው የሚለው ከዛ ኋላ ሁለተኛው ሰው ሲሆን የክርስቶስ ብቻ እንደ ይሄስ ነገር እንዴ ነው እንደዚህ ጥሩ ታለንት አለኝ አዳም በነበርኩ ጊዜ ጥሩ ታለንት አለኝ ይሄንን ና አልፈልገውም ባይዘው አይፈልገውም natural gift እግዚአብሔር የሰጠኝ አይ ሳልፈልገው ፈለገ ጥሩ እግዚአብሔር ስራ መሰገናችሁበት natural gift ስላላችሁ አንዳንዶቻችሁ bright ናችሁ አምሮ አንዳንዶቹ በጉልበት ይኖራችኋል እግዚአብሔር አይፈልገው እሱ ራሱ የሚሰራው ነገር ብቻ ነው ሁለተኛ ሰው ውስጥ ያለውን ይፈልገው አያችሁ በአዳሙ ስንሆን አዳማዊ ፍጥረት በነበረን ጊዜ natural ነው አይደል እኔ ልጆቼ ይላቸዋለሁ እንዴ ለምን ደሙ ተዋሹት ለምን እንደም እኛኮ ዋሹ ብለን አስተምረናቸው አናውቅ ሁሉ ግዜ ጥሩ ነገር አድርጉ ነው ምንላቸው ኬታ መጣችሁ ማን አስተማራችሁ ላቸው ነበር ነው ልጅው ነው አሁን አይደል ይገርማቸዋል ግናቱም ማንንም ልጁን ጥሩ ነገር እንዲያደርግ ነው አይደል ግን ተፈጥሯቸው አዳማዊ ስለሆነ ማሻሉ ሌላ ነገር ያደርጋሉ አይደል መጣራ አለብን አይ እኔ ፕላን አርጌ ነው ኃጢያትን መስራት ያለብኝ ያለ ሰው አይደል ለመሰል ፍጥረታችን ነው በክርስቶስ ስንሆን ደግሞ በጥረት አይመጣም አያችሁ ችግራችን ሲያ በጌታ ስንሆን በጥረት ጽድቅ ለማድረግ እንደሞት አይሆንም የክርስቶስ ባህሪን ካገኘን ናቹራል ይመጣል ጽድቅ በጸጋ ሚለው ይሄ ነው አይ ብዙ ጊዜ ክርስቲያኖች ስንሆን ምን ይቸገረው በቃ ከመጣን በኋላ ወደ ጌታ በጥረት ጽድቅ ለማድረግ እንሞክራለን ተፈጥሯችን ስላልሆነም ቢላል ነው አይሆንም እግዚአብሔርም አይፈልግም ክርስቶስን እስቲ አስተናግዱት እሱ ራሱ ጽድቅ ይሆናል እሱ ሁሉን ይሆናል እና ትልቁ ነገር እሱ ነው እስቲ ሁለተኛ ቆሮንቶስ ምዕራፍ 5 ደግሞ እንያ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ምን ይላል ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል ይላል እያችሁ አሮጌው ነገር አሮጌ ታሪካችን የተፈጸመው የት ነው መስቀል ላይ አዲሱ ታሪካችን የተጀመረው መቼ ነው በትንሣኤ ቀን እያችሁ ማወቅ ያለብን ኢየሱስን ስናው እግዚአብሔር ሲገልጥልን ሁላችን ወደ ጌታ ስንመጣ በመስቀል ላይ ኃጢአታችንን ተሸክሞ ስላየን ምን ሆነ ደህንነት አገኘን አይደል ከኃጢአት እስራት ለማግኘት ደግሞ ምንድነው ያስፈልገን ኢየሱስ እኛን ተሸክሞ መስቀሉ ላይ ስናየው ይሄ መገለጥ ሲኖረን ነው ከኃጢአት እስራት የምናገኝ። አያችሁ? The same thing ነው work የሚያደርገው። ለእኛ ለመዳን የጣርነው ነገር የለም አለ። ድንገት አንድ ቀን በርቶልም ላየን ለካ ኢየሱስ ኃጢአታችን ተሸክሞ መስቀል ላይ ሞቷል ለካ ድኛለሁ ብለን እንደተቀበልነው የድል ህይወት በክርስትና ለመኖር ከፈለግን እኛን ተሰቅሎ እኛን ተሸክሞ መስቀል ላይ እንደተሸከመ ማየት አለብን። ያንን ሳናይ የድል ህይወት መለማመድ አንችልም። አሁን እንግዲህ እስካሁን እንግዲህ የተናገርኩት ምንም ኤግዛምፕል ብሰጣችሁ ፕራክቲካል አስፔክቱ አይደለም ትምርቱ። አሁን ወደ ፕራክቲካል አስፔክት እንዴ እስቲ ሮሜ 6 እንዴ እንግዲህ እና ይሄ የተናገርነው ነገር ሁሉ በገብቶናል ልክ ነው። ታዲያ ግን እንዴ ነው በህይወቴ የሚታየው? እኔ በእግዚአብሔር ቤት ኖር ያለው ይሄ ነገር እንዴት ነው? በቃ አውቄው ሄጃለሁ ወይስ ምንድነው የሚለውን ፓርት ነው እና ይሄ በጣም ኢምፖርታንት ነው። እንግዲህ ፕራክቲካል አስፔክቱ ምናይበት እስቲ ምዕራፍ 6 ቁጥር 1 እና 2 እናንብብላችሁ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር አይደለም? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን ይላል። አያችሁ? እዚህ ቦታ ከቁጥር 5 መጨረሻ ላይ እንዴት ጸጋ በክርስቶስ መጥቶ ከበደሉ የበለጠ ጸጋ በስቶልን እንደውም በደል ሊበዛ ህግ መጣ ግን ጸጋ ከዛ በላይ ሆኖ ዳነን ይላል። እዚህ ቦታ እንግዲህ ጸጋ እንግዲህ ካለ ታዲያ ኃጢአት እንኑር? በጣም ጸጋ እንዲበዛ ብዙ እንበድል ሲል ኖ እንዴ ለኃጢአት የሞትን እኛ እንዴት በኃጢአት እንኖራለን ይላል። ይህንን የሚለው ለምንድን ታውቃላችሁ? አያችሁ የብዙዎቻችን ይሄ ፕራክቲካል ህይወት ይሄ ነው። ብዙዎቻችን ጌታን ተቀብለናል፣ ምህረት አግኝተናል እና ጌታ ፊት ስንቀርብ ንስሐ እንገባለን። ግን ምን መልሰን እዛው ኃጢአት ውስጥ እንገባለን። ምንድን ነው እላለን። አሁንም ጌታዊ ቅርበለኝ እንላለን፣ ንስሐ እንገባለን። ከዛ ደግሞ ነገ ሁለት ሶስት ቀን ይቀርብ እዛው እንገባለን። ምንድን ይሄ እንግዲህ እንላለን። ሲደጋገም ነው ችግር አለ ማለት ነው። ድሮ ግን ጌታን ልክ ስናገኝ ያንን ያደረግነው ኃጢአት ሁሉ ይቅር ስላለን ደስ ብሎን በቃ በደስታ እንኖር ነበር። ከዛ በኋላ ነው ቆይተን ውለን አድረን በእግዚአብሔር ቤት ትንሽ ጊዜ እንቆይ እንዴ ሁሉ ጊዜ ኃጢአት ማድረግ መንጻት ኃጢአት ማድረግ መንጻት ምን አይነት ህይወት ነው ላለ እንዴ ያንኑ ኃጢአት አደረገን ይነጻል። ድሮ በየቀኑ አደረገው ነበር፣ አሁን ምናልባት በሳምንት በኋላ በወር እንግዲህ እያለፈ በኋላ ወደ ዓመት ይሆናል ስን አይሆንም እየደጋገም ይመጣል። ከዚያ ምን እንደሚሆን ታውቃላችሁ? ጌታን ስንጠጋ በኃጢአት እንደነጻ ሳይ አዲስ ነገር ዲስካቨር እናደርጋለን በህይወታችን። አያችሁ ወደ ኃጢአት የሚስበን ኃይል የኃጢአት ተፈጥሮ እንዳለን ያኔ እንረዳለን። እንደማረገው ነገር ብቻ እኮ አይደለም እዚህ የሚስበኝ ሌላ አለ ወደ ኃጢአት አጠ እንዴው ምን ሳገብተን ጌታው ብለን ገና ከጸሎት ሳንነሳ ኃጢአት ይታየናል። አንዳንዶቻችን ገና እኮ ጌታን ሳይ ብለን አንቀሰን ገና ስን ተነስተን ኃጢአት ሁሉ ይታየን እዚህ ቡ ብለን እንደ አድርጋድ እንዴ ምንድን ነው የነገር አሁን ሳገብቻለሁ። እንደውም ድሮ የድሮ ክርስቲያኖች ኃጢአት የሚጸልይ ሰው ኃጢአት ያደርግም ይደውሉ ነበር። እንደውም የሚጸልይ ሰው ኃጢአት ሲያደርግ አይቻልም ብዙ ጊዜ እየጸለየ ንስሐ እየገባ በጌታ ፊት ነው። እንዴ አንዳንዱ ጾም ጸሎት ሲወስዳል በቃ በጣም ኃይል ስላለው አያደርግም፣ ግን በአእምሮ ስንት ኃጢአት ነው ያልጸዳ አእምሮ ስላለ ስንት ኃጢአት ይወጣል። እንደ ፋስቲንግ ወስጄ ይላል። ለምን እንደሆነ በውስጣችን ኃጢአት ያደረ ኃጢአት እንዳለ እናያለን። አያችሁ በቃ ውሎ አድሮ እዛ ውስጥ እንገባለን። ከዚያ አይ አላረግም ላለ በቃ እንወስናል ኖ። ከዚያ ትንሽ ቀን ይላል፣ ከዛ እንቋቋማለን። ከዛ በውስጣችን የኃይል በጣም ይቋቋምና እንደገና እዛ ላይ ይጥላል። ከዚያ ምን ይሆን ቪሸስ ሳይክል የሚባላል በሳይንስ። ምሕረት እናገኛለን ኃጢአት እናደርጋለን፣ ምሕረት እናገኛለን ኃጢአት እንደዚህ ይሆናል። ክርስትናችን ምንድን ነው? ክርስትና አንዳንድ ሰዎች ታዲያ ይህ ነገር ሲሆን ምን በቃ ወይ ክርስትና እንደዚህ ይሆናል እንግዲህ ይላለን። ለሰዎች እንዳንናገሩ የሚናገር ነገር አለ ወይ በቃ አክሴፕት አድርገን ኑሮ ክርስትና ይላል። ሌሎች ደግሞ እያፈርን በቃ የውስጤን እሱ ሰው ስለማያውቅ ነው። ሌሎች ደግሞ ግብዝ ይኖራል፣ አይ ክርስትና እንደዚህ አለ። እኛ ውስጣችን ሌላ ነው፣ ሰው የድብቅ ህይወታችን ስለማያይ ነው። አይ ክርስትና በርቱ እንደ በርታ እንጂ እንደ ጻልኝ እንደ ለዚህ ኃጢአት አሸነፍ ይትላል ነው ምንለው። ግብዞች እኮ እንሆናለን። አረ ባክሪ ደካም እኛ እኮ ስንጸልይ እንደዚህ ያደረስ ነው ዝም ብሎ መሰለን ኦ ስን በእግዚአብሔር ቤቱ ስን ተታጋለን ነው እኮ ስን ስደት አ ውስጤ እኮ ብዙ ነገር እኮ አለ እናጁን እንነጋገርብን እንለም በድፍረት ምነግራችሁ ለመሰላችሁ ሐዋርያ ጳውሎስ ራሱ የተቸገረው ይሄ እንደሆነ እኮ ሮሜ 7 ይናገራል እንግዲህ ሶስተኛ ሰማይ ሄደ እንደሱ ያገለገለ የለም አይደል አረ ምን ጭንቅ ያዘኝ የምወደው ሌላ ማረገው ሌላ የምወደው የእግዚአብሔር ነገር ማረግ ማረገው ግን ኃጢአት ነው እኮ የሚለው አረ እኔ ለኃጢአት የተገዛሁ ሰው ነኝ ከዚህ አይነት ነገር ማን ያድነኛል አረ ብሎ ጮኸ ሲናገር እዛ ስታዩት እኮ በቃ ድንገት አሁን ቅልፍ ተኝታችሁ ስትነሱ ቤት ያላችሁበት ቤት ሰዓት ውስጥ እንዳለ ስታዩ ውይ ብላችሁ እንደምትጮሁ እንደዚያ የሚጮሁን እኮ የሚመስል ምን አይነት ጎስቋላ ሰው ነኝ ውይ ብሎ ይጮኋል ምን ይሻለኛል ሐዋርያ ጳውሎስ እኮ ነው እንደዚህ ብለው እሱ ካለ የኛ ላይሆን ነው እውነት እኔ ማንም እንደዚህ እንደሆነ እናውቃል በዚህ ውስጥ ያላለፈ ሰው እንደውም የድል ህይወት የለው አያችሁ እንደዚህ አይነት ህይወት ክርስትና መሆን ጀመረ ያለና እርግጥ ነው ምህረት ስላገኘን እግዚአብሔር እናመሰግናለን ግን ከዛ ያለፈ ነገር እንደሚያስፈልግ እንረዳለን ጌታው ንስሐ ገብቼ ምህረት እንደምትሰጠኝ አውቃለሁ ስለ የደሙን ዋጋ አይቻለሁ ግን ከዛ ያለፈ ነገር ያስፈልገኛል አንድ ስራት ውስጥ አለው ከስራት የሚፈታኛል ኃይል አለው ውስጤ ይሄን ሮሚን ብታዩ ይናገራል በእናንተ ውስጥ የሚያድር አለ ኃይል አለ ይላል ጌታ አለ አቶ ኃጢአት የሚባሉ አሉ እዛ ያኖሩ ይላል አገርማችሁ እና ምን ይላል ስለዚህ እሱ ጌታው ለዚህ መልስ ካልሰጠኝ ማለት ጀምራል አያችሁ ለኃጢአት ምህረትን ይሻለሁ ግን ለከስራ ከኃጢአት ስራት መፈታትን ፈልጋለሁ ይላል አያችሁ ለኃጢአት ምህረት በደሙ መታጠቡ ለህሊናችን ያነጻናል ቅድም እንዳያችሁ ግን ከኃጢአት ስራት መፈታት ግን ምን ያደርጋል? ህይወታችን ይቀይራል። ህይወታችን ብዙዎቻችን ሌላችን ነስቶ ያጠበው ጌታ ህይወታችን ግን ሌላ ነው። ለዚህ ነው በሞት እንዴት እንኖራለን ብሎ። ከዚህ ጋር እንግዲህ በጣም ኢንተረስቲንግ ነገር ላይ እዚሁ ሮሜ ውስጥ ምዕራፍ 5 ቁጥር 1 ላይ ይላል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። እና እዛው ሮሜ ውስጥ ደግሞ ምዕራፍ 8 ቁጥር 6 እና 7 ይሁት ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይላል ሁለት ሰላምታ አላችሁ ምዕራፍ 5 ቁጥር 1 ላይ አንድ ሰላም አለ ምዕራፍ 8 የሐዋርያ ጳውሎስ ምዕራፍ 7 ካለፈው አለ ሁለተኛ ሰላምታ አላችሁ ሁለት ሰላም ካለ ምን አለ ሁለት ጦርነት ነበር ማለት ነው ሁለት ጠላትነት አለ ማለት ነው አያችሁ መጀመሪያ ጠብ የነበረው ከእግዚአብሔር ጋር እኛ ለእግዚአብሔር ጠላቶች እግዚአብሔር ለኛ ጠላቶች ነበር ካጣታችን ምክንያት ከዛ የተነሳ ነው ምዕራፍ 5 ቁጥር 1 ሰላምን አገኘን ስለ ይሄ ኒያዚላን እንጂ አዲ እንግሊዝኛው ስለ ሰላምን አገኘን ነው የሚለው በዛን ኑር ነው የሚለው ሰላምን አገኘን ምዕራፍ 8 ግን ምንድነው ሌላ ነው ጦርነቱ የት ነው ያለው ይላል እሱ ከእግዚአብሔር ጋር እዚህ ውስጤ ካለው ጋር ግን ሌላ ጦርነት ተነሳብኝ ምን ይሻላል ለዚህ ነው የዛን ሰላም ያገኘ ነው እንደዛ ማለት እና በመንፈስ ህይወት ስንመላለስ ነው ያ ሰላም የመጣው ከዛ ፊት ግን ምንድነው ያ ነገር ሰላም አግኝቼ አሁን በውስጤ ሌላ ውጊያ ሌላ ጦርነት መጣ የውጭ አንድ ሀገር ያው ስንሰማለን ከውጭ ሀገር ጋር አንድ ሀገር ሲዋጋ ምን የውጭ ጦርነት እንላለን አይደል እርስ በርስ ሲዋጋ ሲቪል ዎር እንላለን አይደል ልክ እንደዛ ድሮ የውጭ ነበር አሁን ሲቪል ዎር ተነሳኛ እስ በርስ መንፈስ በስጋ አለ እንጂ ጌታው አልፈልግም እናረጋዋል ልክ ሮሜ 7 እንደሚለው ሐዋርያ ጳውሎስ አማልወደው ነው ይሄን ያረጋል ምን ይሻለኛል ላለ አያችሁ የውስጥ ጦርነት መጣ ከዛ ምን እናረጋል አይ ያንን ጌታ አርባ ይሄን በውሳኔ አሁን በደንብ ስላልወሰንኩ በጣም ወስናለሁ ብለን ወስናል አይሰራ እጾማለሁ ብለን እንጾማል አይሰራ እንጸልያለን ባይብል መጽሐፍ ቅዱስ ይበል ሰራራጣ ነው በደንብ እናጠናል አይሰራ ወበየ ባይብል ስተዲ ሜድ አለብኝ አይሰራ ቆይ እስቲ ኮንፈረንሶቹ ቆይ ተቀባሰው አሁን ነው የተቀባሰው ድሮ እንኳን ሌላ ነበር እንዲሁ ኮንፈረንስ ነው እግዚአብሔር የሚጠቀምበት ሰው እንል ነበር ያው ነው እስቲ ዘይ ይጸልይልኝ አይሰራም እንዴ? ምንድን ነው? ከዛው እንዴ ወይ አጋንንት ይሆናል ገስጹልኝ አንዳንድ ሰው ክርስቲያኖች ረጋስጽልኝ የለብን ብንገሰስ የለ ታዲያ ምንድን ነው? እዛው ኃጢአት የሚመራ ወስለይ ነገር አለ። በተለይ ደግሞ እያንዳንዳችን በተለይ የሆነች ኃጢአት አለን ለእያንዳንዳችን። ለአንዳንዶች ስርቆት ይሆናል፣ ለአንዳንዶች ገንዘብ መውደድ ይሆናል፣ ለአንዳንዶች ዝሙት ነው፣ ለአንዳንዱ ፖርኖግራፊ ማየት ነው። ለእያንዳንዱ የየራሱ ድብቅ ነች። እኛና እግዚአብሔር ነው የምናውቃት። አያችሁ፣ ንስሐ እንገባለን፣ ተመልሰን እንገባለን። ብንጾም ለጊዜው የደከመ ሰው መቼስ ኃጢአት ለማድረግ ስለማይደፍ የተወሰነ ጊዜ እንሄድና ከዛ ደግሞ ወይ ስንበላ ወይ ጾም እያደረግን አናደርገውም እንጂ በሀሳባችን እዚህ ኃጢአትን እያደረግን ያለ። አያችሁ። እና ለአንዳንድ ሰው በቃ እንዳልኳቸው እንደየ ችግራችን ችግር ሱስ ነው። ለአንዳንዶቻችን በቃ ሱስ ነው፣ ትተነዋል፣ እንመጣለን ትተን ከዚያ ሀይ ለሱ እኔ ገርመኝ ለአንዳንድ ጊዜ በዚህ ሀገር ሱስ ላለበት የመጠጥ ሱስ ላለበት 12 ስቴፖች አለ። አልኮሊክ አናኒመስ ለድራግ ሱስ ያለበት ይሄ ነው። ቁማር ሱስ ያለበት ይሄ ነው። ፖርኖግራፊ ሱስ ያለበት ይሄ ነው ይሉ ክርስቲያኖች ናቸው። እንዋጋዋለን። አዝናለሁ። በውጊያ ይሁን ቢሆንማ ስንት ሰዎች ጾሞ ጸልየዋል፣ ብዙ ጊዜ አልሄደላቸው። በዛም የምንዋጋው አይደለም። አያችሁ እና ሶሉሽኑ ግብየት ነው። ሮሜ 6 ቁጥር 6 ላይ ይናገራል። በጣም እንግዲህ መልስ የሚሆነን እዛ ጋር ነው የምናየው። ሮሜ 6 ምዕራፍ 6 ቁጥር 6 ላይ የምናየው ከእንግዲህ ወደ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። ይሄን ነገር በደንብ እናስተውል እስቲ። ይህም ብዙ ከዚህ በፊት አንብበን ነው ሊሆን ይችላል። አያችሁ፣ የሰው መንገድና የእግዚአብሔር መንገድ ይለያል። ሰው መንገድ ምንድን ነው? ጌታ ሆይ ብርታት ስጠኝ፣ በዚህ ላይ ድል እንዳረግ ጉልበት ይኖረኝና በዚህ ኃጢአት ላይ ድል እንዳረግ ሰፕሬሳሪ ቀብር እንድቀብረው ኃይል ስጠኝ ነው ምንለው ሁሌ። ይሄ የሰው መንገድ ነው። በቃ የእግዚአብሔር መንገድ ምን እንደሆነ ታውቃላችሁ? ብርታት ስትሉ እያደከማችሁ እያደከማችሁ፣ የእግዚአብሔር መንገድ በማድከም የሚሰራው የሰማዩና ምድሩ በጣም እኮ የተለያየ። እግዚአብሔር ትንሽ እኮ ጉልበት ልስጥ። አንድ ክርስቲያን አንድ ጊዜ ሰው ሁሉ አጠገብ ያሉ ቅዱስ ክርስቲያን፣ እኔ ግን በጣም የምቸገርበት ብዙ ኃጢአት አለኝ፣ በቃ በጣም ደካማ ነው፣ ጸልዩልኛል። ኖ ጸሎት እንትን ድካም አይደለም ችግሩ። እንደውም ብርቱ ስለሆነ ነው የተቸገረው፣ ስለሚጥር ድካም ነው አለኝ በቃ ብሎ ተስፋ ቢቆርጥ እግዚአብሔር ይሰራል። እግዚአብሔር አውቆ ያደክመናል በኃጢአት ላይ ድል፣ እንደውም በቃ ይተወናል። ቶሎ ጊቭ አፕ እንድናደርግ ጊቭ አፕ ቶሎ ካላደረግን በራሳችን ገና እንሄዳለን። ከዛ ማይሆን ኃጢአት ላይ ቡም ብልንና ሰው ሁሉ የሚያውቀው ይሆናል። ከዛ አረ ድሮ ምን ማነኝ ረ ግን ድሮ ሁሉ ጌታ የፈለገው ግን በዚህ ጊቭ አፕ እንድናደርግ። አልሰማችሁም? እዚህ ሀገር ትልልቅ ፓስተሮች ምን ስንት ኃጢአት ወድቆ በብጋድ ይወጣላል። በተለይ ትዝ ይለኛል ጂም ቤከር ደዛ ትልቅ የነበረ ሲወጣ ጊዜ፣ እናንተ ብዙዎቻችሁ አልደረሳችሁ ይሆናል፣ የዚህ ነገር ነበር። ከዛ ወድቆ ከዛ ክርስትና ለካ ስንት አገልጋይ እኮ በቲቪ የሚታወቃል፣ ክርስትና ለካ እንደዚህ አይደለም አለ። እስር ቤት ገብቶ ብዙ መከራ ካየዋል። ሲወጣ ክርስትና አሁን ነው ይገባኛል። አያችሁ አያችሁ፣ እኛ በእኛ በበረታን ቁጥር ኃጢአት ሰፕሬስ በማድረግ ጉልበት የምናገኝ ድል የምናደርግ ኖ፣ እግዚአብሔር እያደከመን 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 መጥቶ በመድከም ነው። እኔ ደካማ ነኝ፣ ምንም ማድረግ የምችለው ምንም ነገር የለም፣ ከእኔ የሚወጣው ኃጢአት ብቻ ነው ጌታ። አይ እንደዚህ ብላችሁ ጅማ ምነካ አንተ ጥሩ የእግዚአብሔርን ቃል ታስተምራለህ፣ ደህና ነገር ደግሞ ታደርጋለህ። ኖ እኔም ከእኔ ማድረግ ከሆነ ሞቲቬው ሌላ ነው። መልካም ካረኩ አይ እንትና ወደፊት አበጋዛን ነገር ያደርግልኛል ብዬ ነው ባረግ። አሁን ቸግሮት ነች፣ ነገ እኮ ሲቸግር ይደርስልኛል አይደል? ከኔ ከሆነ የምታገለግሉ ሰ ማገለግሎ ለመርካት ነው፣ ደስ ይለኛል ሰው ተባረኩ ሲል እንጂ እግዚአብሔር እኮ መገልገሉ አይደለም። ያመጣዋል ጌታ፣ ካላያችሁ ያመጣዋል፣ ያሳያቸዋል። ከዛ ዞር ትለና ከኔ የሆነ ነገር ሁሉ ለቅ ኃጢአት እንጂ ምንም ነገር ለካ አይወጣም። ለኃጢአት ግን ኤክስፐርት ነኝ እንላለን። ለካ ደካማ ነኝ፣ ልም ያለቅ ሆፕለስ የሆንኩኝ ተስፋ የሚያስቆርጥ ህይወት ውስጥ ነው የሚገለው ትላል። ሐዋርያ ጳውሎስ እንዳለ በስጋዬ ምንም በጎ ነገር እንደሌለ አወቅኩ ነው ያለው። በስጋዬ ምንም በጎ ነገር እንደሌለ አወቅኩ እንላለን። ያኔ የድል ህይወት መጀመር እንጀምራለን። ምን ይላል እዚህ ቦታ? ድል ከኃጢአት የማንገዛው ይላል። እዚህ ክሊርሊ እኮ ነው የሚናገረው። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን የሚለው በጣም አስምሩበት፣ ሰርክል አድርጋችሁ። ከዛ ሁሉ ትክስ ትልቁ ፓርት እናውቃለን፣ በጣም ኢምፖርታንት እሱ ነው። ይህንን ስናውቅ ነው ከኃጢአት የምንፈታው ነው። ይህ ማወቅ ምን አይነት እውቀት እንደሆነ ታውቃላችሁ? ሮሜ 6 ስላለ አይደለም የምታውቁት፣ ስላነበባችሁት አለ። እንደውም ከተረዳችሁት አታውቁት። ብዙ የሚያውቁ ሰዎች ያልተረዱት ናቸው። ምን አይነት ለምን በሉ። ይሄ ማወቅ እግዚአብሔር ገልጦላችሁ የምታውቁት ነው። ይሄ ነው ብዙ ሰዎች የሚቸገሩ። ይህን መጽቅ ጥቅስ አንብቤያለሁ፣ አውቄያለሁ፣ ተምሬዋለሁ፣ ግን በህይወቴ የለም እንዴ አሁንም በኃጢአት ስራት። ምክንያቱም በመገለጥ ሲመጣ ነው እግዚአብሔር ሲገልጠውና ሲያበራልን። እያችሁ በመንፈስ ስናየው በልባችን እናውቀዋለን፣ በአእምሯችን አለ። በመንፈሳችን ስናየው እግዚአብሔር ሲገልጥልን በመንፈሳችን በልባችን እናውቀዋለን። ይሄ ተጻፈው የእግዚአብሔር ቃል ከእግዚአብሔር የተላከ ሕያው ቃል ሆኖ ይመጣል። That's different። ይሄ የተጻፈውን ቃል ማንበብና ከእግዚአብሔር የተላከ ሕያው ቃል ሆኖ ሲመጣ በጣም የተለየ ነው። እንደዛ በዚህ ነገር ያልገባችሁ ጌታው አይኔን ክፈትልኝ ግለጥልኝ ነው ማለት ያለባችሁ እንጂ እስቲ ይሄ ነገር ላንብቦ ባነቦ ደጋግም። ጥሩ ማንበብ ግን አይደለም፣ በመገለጥ ሲገለጥ ይለያል። አያችሁ፣ ዝም ብሎ እንደተጻፈ ቃል ብታነቡት የእግዚአብሔር ቃል አይሰራም። ግን ከእግዚአብሔር የተላከ ሕያው የሚሰራ ሊቪንግ ቃል ሆኖ ሲመጣ ይለያል። ያኔ ምን ትላላችሁ? አይገባኝም ይሄ ነገር የሚለው ግን በመንፈስ አይቼዋለሁ። ይሄ ነገር አልገባኝም፣ አወቅኩት። አወቅኩ እንዴ? አወቅኩት አለኑ ኤክስፕሌን። እኔ አልገባኝ። ምናልባት ከዓመታት በኋላ በደንብ ከተማርኩ በኋላ አስረዳ ይሆን፣ አሁን ግን አወቅኩት። ይገርማቸዋል። ከዚህ ጋር አንድ ሚሽነሪ ነበር፣ ሀድሰን ቴይለር የሚባል ሳታውቁት አትቀርም። 1860 ነበር ብዙ አገልግሎት ያገለገለ ሚሽነሪ እና ዩሮፒያን ነው። እና ለእህቱ ይጽፍላታል ካለበት አገር እና ምን ይላል መሰላችሁ? እኔ በቃ የድል ህይወት መኖር አቃተኝ። ሚሽነሪ ሆኖ እኮ እና ብዙ ፍሬ ያፈራ ሚሽነሪ፣ በቃ የድል ህይወት መኖር አቃተኝ፣ እባክሽ እና ጸልይልኝ። እና ምን ይላል ኮት ባረገው፣ በኢየሱስ ውስጥ ለመሆን በጣርኩ መጠን ከእርሱ የበለጠ እየራኩ መጣኋል። እጥራለሁ እርሱ ውስጥ ለመሆን እየራኩ መጣሁ ብሎ ጻፈላ። ምን እንደሆነ አልገባኝም። ከዚያ አንድ ቀን ሌላ ደብዳቤ ጻፈ። አንድ ቀን ብርሃን በበራለትና መገለጥ ባገኘ ቀን ምን አለ? ከግንዱ ወደ እኔ ቅርንጫፍ የሚፈስ ኃይል ነበር የምጠብቀው እስከ ዛሬ። እናንተ ግንዶች ቅርንጫፎች ናቸው። ከግንዱ ወደ እኔ የሚፈስ ኃይል ነበር እስከ ዛሬ የምጠብቀው። ለካስ ኢየሱስ አለ ስሩ እሱ ነው፣ ግንዱ እሱ ነው፣ ቅርንጫፉ እሱ ነው፣ አበባው እሱ ነው፣ ፍሬው እሱ ነው አለ። አያሽ፣ እስከ ዛሬ ግን እኔ ቅርንጫፍ ነኝ፣ እሱ ግንድ ነው፣ እስቲ ኃይል ስጠኝ እያልኩ ነበር ምለዋል። ከዛ ምን አለ? ቅርንጫፍ ለመሆን እጥር ነበር፣ ለካስ ኦልሬዲ ቅርንጫፍ ነህ ብሎኛል። ይህንን ነገር ይህንን ቃል ነው በቃል ውስጥ ለዘመናት አይቸው ነበር፣ አሁን ግን የሚዳሰስ እውነት ሆኜ አየሁታል። ይህንን ቃል ብዙ ጊዜ ቅርንጫፍ ነው የሚለው አይቸው ነበር ለዘመናት፣ አሁን የሚዳሰስ እውነት ሆነልኛል። በጣም የገረመው አዲስ ነገር በእኔ ህይወት የሆነ የለም አለ፣ እንግዳም የሆነ ነገር የለም አለ፣ ድንቅና ታምራትም አልሆነም አለ፣ ነገር ግን ሁሉ ነገር አዲስ ሆኗል አለ። በቃል መግለጽ ሲያቅተው እኮ ምንም የሆነ ምነግርሽ ነገር የለም ግን ሁሉ ነገር አዲስ ሆኗል አለ። ዘወትር እውነት ሆኖ የማየው የእግዚአብሔር እውነት አለ። አሁን ግን አዲስ እውነት ሆኖ እንደገና መጣ በግሌ አለ። በመጨረሻ ሲያጠቃልለው ምን አለ? እስከ ዛሬ ታውሬ ነበር፣ አሁን ግን አየሁ አለ። አገርማችሁ አገርማችሁ። እንደዚህ ነው ይሄ ነገር በመገለጥ ሲመጣ እንደዛ ነው የሚያደርገን። ይህ ሲገለጥልን እውነት ነው፣ አንብበነዋል፣ ተምረነዋል፣ ምን ብናል። ግን ካልተገለጠ ሲገለጥ ግን ያ ሁሉ ብታውቁት እንደ አዲስ ይሆናል። እያችሁ አይ አውቃለሁ ሲል ይህንን የሚናገር ስናውቅ ይለያል ምላችሁ ለዚህ እና ስናውቅ ነው ከኃጢአት ለመንጻት ምንችል። እና ልክ አሁን ለምሳሌ አንድ ሰው እውር ከሲወለድ ጀምሮ እውር የሆነ ሰው በቃ ትንሽ ጎጆ ቤት አድጎ ከዛ ሲያድግ ስኖሮ ሲጀምር ትልቅ ቤት ገዝተው ቢሰጡትና በገንዘቡ ሊሆን ይችላል ትልቅ ቤት ሲኖር እንዴት የሚያምር ቤት ነው የምትኖሩ ሲሉ እንዴ እኔ ምንም የሚያምር ቤት ነው ስላላችሁ እኔ አላውቀውም። ለምን ለእኔ ያው ነው። ኧረ ተው የሚያምር ነው እንግዲህ ስላላችሁ ይላል። እንግዲህ ሌላ ሰው ሲጠይቀው የሚያምር ቤት ነው የምኖረው ይላል። ግን አንድ ቀን እውርነቱ ሲበራ ምን ይላል? በእውነትም ለካ የሚያምር ነው። ከዛ የኖረበትን እንደ ሰማይና ምድር አንድ ለውጥ ያለው። አያችሁ፣ እንደዚህ ነው የእግዚአብሔር ነገር የሚበራለን። ከዚያ በፊት ብዙ ሰምተነዋል፣ አይተነዋል፣ አስተምረም ነው ይሆናል፣ አካፍለው ነው ይሆናል እኮ። ግን ሲበራልን እንደዚህ አለ። ለዚህ ነው ይሄ ሰውዬ እንደዚህ አለ። እና ቆላሲያስ ምዕራፍ 2 በጣም ኢምፖርታንት የሆነ ፖይንት ስለሆነ እንድናይ ፈለኩት። ቆላሲያስ ምዕራፍ 2 በተለይ መንፈሳዊ ህይወታችን እንዲያድግ ከፈለግን ይሄ በህይወታችን የግድ መሆን አለበት። ቆላሲያስ ምዕራፍ 2 ቁጥር 9 እና 10 ላንብብላችሁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። የሥጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በእርሱ 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 አያችሁ፣ ምንድን ነው የሚያሳየው? በኢየሱስ ውስጥ ሆነን ራሳችን ማየት አለብን። ይሄ እግዚአብሔር የሚሰጠን በኢየሱስ ውስጥ ሆነን ስናይ ነው የሚገለጠው፣ ተገለጠልን የሚባል በኢየሱስ ውስጥ ሆነን መሞታችን፣ በኢየሱስ ውስጥ ሆነን መነሳታችን፣ ጌታውን በጌት ኢየሱስ ውስጥ ሆነን ሁሌ መኖር ያለብን በኢየሱስ ውስጥ ሆነን 24 ሰዓት 7 ዴይ ሰው ቢሆን በኢየሱስ ውስጥ እንደሆነ የድል ህይወት ምስጢር ነው። ምክንያቱም እኛ የተለወጥን ወደ የትም አንደርስም። ኢየሱስ ግን እኛ ጋር መጥቶ ነው ኢየሱስን ባህሪ የሚገለጠው። ምንስለ እያደግን እያደግን እየተለወጥን ምን ይልም መስላል ነው። እንዲሁም እኛ እያነስን እየወጣን እየወጣን ኢየሱስ እያገባ ነው። በቃ ከቦ መንገድ ያስወጣ ነው። ከዚያን ነገር ሲሆን ኢየሱስ ነው ያደረገው። አያችሁ። ስለዚህ ልመናችን ኢየሱስ በእኛ ውስጥ ሲሆን ጥረት ይቀራል። ቅርንጫፍ አድርገኝ መሆን መጸለዩ ልመናው ይቀር እና ምን ይላል? በኢየሱስ ውስጥ ራሳችን ስናይ ምስጋና ይሆናል። ብዙ ጊዜ ጸሎታችን ልመና የሚበዛበት ለዚህ አልታየንማ። እና የልባችን አይን ሲበራ ይለያል። ከዚህ ጋር እኛ ማንን ኃጢአተኞች ነን ያልኳችሁ፣ እኛ የኃጢአት ፋብሪካዎች ነን። የምናደርገው ኃጢአት ደግሞ የፋብሪካው ምርት። አንድ ታሪክ ልንገራችሁ የሰማሁትን። በሁለተኛ ዓለም ጦርነት ያው ጀርመኖች ታውቃላችሁ፣ በአንደኛ ዓለም ጦርነት ተሸንፈው እንደገና ሁለተኛ ዓለም ጦርነት ሲዘጋጁ ነበር። ሲዘጋጁ የግድ ብዙ መሳሪያ ማምረት አለባቸው አይደል? ግን የሌላ ሀገር ካያቸው ሊነሱ ነው ብሎ ይነሱባቸዋል። በድብቅ ነው የሚያደርጉት። ስለዚህ ምን ያደርጋሉ? የተለያየ የሹራብ ፋብሪካ የእንትን ፋብሪካ እያሉ ስሙን ይሉትና መሳሪያ ነው የሚያመርቱበት። ግን እና የውጭ ሰው አያውቅ እዛው የሚሰራ ውስጥ ቀሩ። ከዚያ አንድ ሰውዬ የሆነውን ታሪክ ነው አንድ አገልጋይ አሜሪካዊ አሁን ወደ ጌታ የሄደ ሰው ሲያስተምር የሰማሁት። ምን አለ? አንድ ሰው በዚያን ጊዜ ልጅ ወለደና ያን ጊዜ ችግር ጊዜ ነበርና በቃ ስትሮለር አለ እዚህ ሀገር የምንጠቀሙ የልጆች ጋሪ ፈለገ። እዛ ጋሪ ፋብሪካ ውስጥ የሚሰራ አንድ ሰው ያውቃል። እንግዲህ እኔ ገዝቼ መግዛት አልችልም ታውቃለህ፣ እና እባክህን እንት እንደዚህ አልነገሩ ለምን እንደምፈልክ እንደዚህ እንደዚህ አላለም ግን ከሚስቱ ጋር ተነጋ እንዴት ይሻላል በቃ ወስት ያ ወዳጃችን ያምጣልና እኛ እንገጣጥመዋለን አለ ከዛ ሄዱና እዛ ፋብሪካ ውስጥ የሚሰራውን አምጣልን ብሎንም ብረቱን ብሉን እንፈልጋለን ከዛ የምትሰራበት እሱ ደግሞ አልገባውም አመጣላቸው አመጣላቸው ብሎንም ከዛ ቤት ቅጩ ይገጣጥም እሱ የልጆች ጋሪ ለመስራት ሲገጣጥመው ተገጣጥሞ ሲያልቅ ምን እንደሆነ ታውቃላችሁ ማሽን ጋር ነው እኔ ልጅ ጋሪ አይደል እንደፈለግኩት አለ ከዛ ብትንትን አደረገውና እንደገና መገጣጠም ጀመር ጊዜው ወስ አሁንም ማሽን ጋር ነው ልጅን አይቀልበት እንግዲህ እስቲ የፈለጉ ጋሪ ነው ከዚህ ሄደና ያ የሰጠኝ ነገር ምንድን ነው ብገጣጠሙ ማሽን ጋር ይሆንብኛል ማሽን ምንድን ነው ሲለው እንዴ እኛ እኮ የማሽን ጋር ፋብሪካ ነን ስዋችን የጋሪ ስትሮለር ፋብሪካ ሊላል እንጂ እኛ እኮ የዛ ነን አለ ያኔ ነው የገባ አያችሁ እኛም እንደዚሁ እንደ ፋብሪካ የምናመርተው ምንድን ነው ያንን ኃጢአት ነው ምክንያቱም ፋብሪካው እኛ ነና ስለዚህ ሌላ ምንም ነገር ማብረት አንችልም ኃጢአት ብቻ ስለዚህ ጌታ ምን አደረገ ፋብሪካውን አስወገደ በመስቀል መጀመሪያ ያመረትነውን የምናመርተውን ያስወግዳል ከዛ ፋብሪካውን ማስወገድ አለበት አለዛ ኃጢአታችን ብቻ የሚያመረተውን ቢያስወግድ ምን ይሆናል ነገ እንደገና ሌላ ነገር እናመርታለና ፋብሪካው መወገድ አለበት አያችሁ እና ከዚህ ጋር እንግዲህ ሮሜ 6 እንስቲ እኔ ሮሜ 6 ሮሜ 6 ቁጥር 11 ምን ይላል? እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችሁ ናችሁ ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁ ቁጠሩ። አያችሁ እንግዲህ መጀመሪያ እናውቃለን አለ። ሁለተኛው ምንድነው? እንደሞትን ቁጠሩ መቁጠር ያስፈልጋል። መቁጠሩ እንዴት ነው? አንድ የእግዚአብሔር ሰው በ1950 አካባቢ አገልጋይ ነበረ ሰው አሁን ወደ ጌታ ሄዷል በብዙ ስቃይ ውስጥ በእስር ቤት ውስጥ ኖሮና ምን አለ በቃ ይሄን አገልጋይ ነው ቁጣሩ ይለና ይሄ ኃጢአት አስቸግሮት ለክርስቲያኖች ምን ይሻለኛል እኔ እንድዚህ አይነት ኃጢአት አስቸግረ ሲላቸው ቁጣር ይሄ ቁጣር ይላል እንደ ሞት ቁጣር ይላል መጥቼ ቆጥራለሁ በቆጠርኩ ቁጥር እንደውም ለኃጢአት ሞር ያው ይሆንኩ መጣዋል እንዴ ምንድነው ቁጥ ከዛ ሲል ቁጣር እንዴ ቆጥራ ነው አሁን ያነ መሞት ሲቀባ ያው ያውንኩኛ መጣሁ እና እንደው ሞት እየራቀኝ መጣል ለኃጢአት ሞት ማለት እንዴ ምንድነው 7 አመት ሁሉ ተቸገርኳል ከዛ መጨረሻ እኔ ጌታው እንደዚህ ሆኛ አላገ ይሄ መሰረታዊ ነገር ሳላውቅ አላገለግል አገልግሎት አቆማለሁ ብሎ መጸለይ ጀመረ ጸልያል አንዳንዴ ፋስት አረጋለሁ ጸልያል ፋስት አረጋለሁ ምንድነው ጌታው 7 አመት ስለተቸገረ ከዛ አንድ ቀን ድንገት አይኔ ተከፈተ ለካ ከክርስቶስ ጋር እንደሞት እንደተነሳው አይኔን ከከፈት በራልኛል ያኔ እዚህ ነበርኩበት ክፍል ነበርኳል ወጥቶ ወርድ ሊቃብሮት ያለ ወንድም ጋር ወጭ እትኩኝና ታውቃለ ዛሬ 2000 ዓመት ክርስቶስ ሲሞት ከሱ ጋር እንደሞት ታውቃለ እኔ ኮሞቻለሁ ሲል ምንድነው ሰውዬ ኮንፊውዝ የሆነ ሰው መሰለ ግን ሰውዬ አልገባውም ማለ ከዛ ቀን በኋላ ውጪ ዝበየ ጎዳና ወጥቼ ብጮ መጮህ በቃ ሞቻለሁ ብዬ መጮህ አሰኛል ከዛ በኋላ ህይወት ይተቀየራል ኮምፕሊት እና በመቁጠር አይደለም የተገለጠልን ነገር ግን እንድንቆጥር ያረጋል ምን ማለት ነው መቁጠር ማለት በእምነት ነው የምንቆጥረው ሞቻለሁ ብለን እንቆጥራለን ምን የሆነውን የተገለጠልን ነገር እግዚአብሔር ያልገለጠውን በመቁጠር ወደ ሞት ብንሄድ ቆጥራለሁ እንደው ኃጢአት ፈተና እኔ ለኃጢአት ሞቻለሁ እንደ ሞቻለሁ ብለን እንቆጥር ባለዛው ድፍቅ ነው የተገለጠልን ነገር ግን የእግዚአብሔር ቃል ሕያው ነው የሚሰራ ነው ስለሚል ቃሉ በመገለጥ ሲመጣ ምን ይመጣል እምነት ይመጣል ሁሌ በቃ እንደ አሲድ ቴስት ተቀምጠቁበት የእግዚአብሔር ቃል በመገለጥ ወደ እናንተ ከመጣ እምነትን ይፈጥራል በውስጣችሁ ያ እምነት እንድትቆጥሩ እንደሚያደርግ በዚህ ቦታ በሌላም ነገር ያ እምነት ከእናንተ አይደለም እግዚአብሔር እምነትን ይፈጥራል ችግሩ በዛ